Presence Radio Fabiano. ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር
ከቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በቀን በቀን የማንሰማው ጉድ የለም። ሀገር ህዝብ ተሸክመውት የሚገኙት ችግር በህዋት መራሹ አገዛዝ የተጫነባቸው መሆኑን ነጋሪ አያሻም። ሀገርና ህዝብ ላይ የሚደረጉ በደሎች ከቀን በቀን እየጨመሩ የለውጥ ኃይሎችም ከትችትና ቀልድ አዚርና ሂስ ከመፍጠር ውጪ የፈጠረው ብልሃትም አልያም መፍትሄ ስለሌለ አገዛዙ በስተት ላይ ስተት እየደራረበ ሀገርና ህዝብን ለከፋ አደጋ አጋልጧል። እስከ መቼ በትችት ብቻ እንደምንቋጥን መልስ ሊገኝለት አልቻለም። እለት ከእለት የምንሰማው ሰባይ መፍጠሰት የሀገርን ሀብት ዘረፋ ተመሳሳይ ችግር በተግባር ስርዓቱን እስካልተመታ ድረስ እንዴት በትችት ብቻ ሊወገድ እንደሚችል አልታወቀም። አገዛዙ የሚያስፈራቸው ግፎች ከመቀነስ ይልቅ መጨመር የለውጥ ኃይሉን በአጀንዳ እንዲጠመድ አድርጎታል። አንዱን የቀረፈ አስመስሎ አንዱን መፍጠር፣ አንዱን አስረስቶ በሌላ ማወዛገብ፣ በአንድ አሽከርክሪት በማዞር የወሬ ናዳ በመቆለል ትውልድን እያታለለ ስልጣኑን ለማስረዘም እለት እለት ረጅም ጉዞ ይሄዳል። በዚህ ሁሉ ሂደት ውስጥ ብዙ ኃይል ያጣችው ያለችው ሀገሪቱ መጨረሻዋ የትና እንዴት እንደሚሆን ስናስበው ከፍርሃት ውጪ ሌላ መፍትሄ የታጣለት ይመስላል። ብዙ ምሁራን፣ ወጣትና ጎልማሳ ሴት ወንድ፣ በእድሜ የገፉ አባቶች ምሁራን በባዕድ ሀገር መቅበር፣ የሞት መርዶ መስማት፣ ከንፈር መምጠጥ ብቻ ያመጣው ኢትዮጵያዊ ፖለቲካ ዛር መጨረሻው ምን ይሆን? እዚህ ተሰደው የመጡበት ሀገር ምሁራኑ አባቶች ጎልማሶች ሞትና ብዙ ህመም ሀገራቸውን ከሩቅ ያያዩት ሲሰቃዩ እዛ እነበቀለ ገርባ በእግራቸው በቁምጣና በፓካውት ወደ ችሎት ገቡ በማለት ከንፈር ከመምጠጥ አሳዛኝ ወሬ ከማውራት በጋራ ክንድ አገዛዙን ደቁሰን የሚበድሉን ወገኖቻችን ነጻ የማውጣት ፈጣን ተግባራዊ ስራ የመስራት ግዴታ ከለውጥ ኃይሉ ይጠበቅበታል። አገዛዙ እጅግ አደገኛና ጸረ ህዝብ መሆኑን ሳናለመው የተፈታ መሆኑን እሙን ነው። ሆኖ ሳለ ከማዘን ውጪ ልንፈጥረው የምንችለው ነገር አለመኖሩ ራሳችንን እንድንጠይቅ ግድ ይለናል። በተጨማሪም ባለስልጣናት በተለያየ በህዋት ሰዎች የሚደረገው ዘረፋ ሌላኛው በትችት ብቻ የምናየው ሳይሆን ባለስልጣናቱን ሀብት ንብረት ላይ ልናደርሰው የሚገባ አደጋ ምንድነው የሚለውንም ማሰብ ያስፈልጋል። አገዛዙ ላይ መሪዎች ላይ አስፈላጊ እርምጃ ተግባራዊ ስራዎች እስካልተሰሩ ድረስ በትችትና በሹፈት ምንም ይሃል ዘልቀን እንደምንሄድ ለራሳችን ሊገባን የማይችል መሆኑን የሚያስደምም መረጃዎችን በመለዋወጥ ብቻ ሳይሆን በተገኙ መረጃዎች ላይ ተግባራዊ ስራ በመስራት ካልተቻለም አገዛዙን መደገፍ አልያም መጣል። ኢትዮጵያ ራሳቸውን በቻሉት ትንሽ የቡድን መንግስታት ተከፋፍለው መናበብ በማይችሉ ህግ አውጭና ህግ አስፈጻሚ ተባድ ነው አደጋው ስትሆን ህዝቡን ፖለቲካና ኢኮኖሚ እየደቆሰ መገኘቱ አደጋው የከፋ አድርጎታል። ችግሩ የታለ የት እንዳለ ለማየት አስቸኳይ መፍትሄ በተግባር መተግበር አለባቸው። የለውጥ ኃይሉ እርስ በርስ መመካከር ካልቻለ በግልና በትችት ፖለቲካ በተናጠል መጠመዱ አደጋውን እየከፋ እንዲሄድ አድርጎታል። ወያኔም የለውጥ ኃይሎችን እግርግር እየተከተለ አዳዲስ አጀንዳ ከመፍጠር ወጥመድ እያሴረ በስተት ላይ ስተትን እንዲፈጠር በማድረግ ስልጣን ለስልጣኑ ምቹ የሆነውን መስመሮች እየጠረጠ ይገኛል። ይህንን መገንዘብ ማወቅ መረዳትና መተግበር ከለውጥ ኃይሉ ይጠበቅበታል። እስከ መቼ በትችት ተጠምደን ራሳችን ላይ ጠላት ሆነን ተግባራዊ ስራዎችን በጋራ ከመተባበር የማንሰራው ለምን እንደሆነ ግራ ይገባኛል። ማንም ሰው በተናጠል የሚያመጣው መፍትሄ የለም። በሀገራዊ አጀንዳ ትልቅ ተግባራዊ ስራ መስራት ይጠበቅብናል። ሀገርና ህዝብ ከፋ አደጋ ውስጥ ናቸው። የምንይድበት መንገድ መፍትሄ አለባ የሚሆነው እስከ መቼ ይሆን? ወያኔና መሰሎቹ የሚፈጥሩትን የቤት ስራ የለውጥ ኃይሎች የሚያመጡትን የቤት ስራ ይዘን ሀገራዊ የሆነውን አጀንዳ ትተን ሀገራዊ ባልሆነ አጀንዳ ላይ እርስ በርስ ከምናሽሟጥጥ ዛሬ ሀገራዊ አጀንዳ ወደ ሆነው አጀንዳችን ሁላችንንም አንድ ወደሚያደርገን አስተሳሰብ መተን ሀገራችንን ከወደቀችበት አዘቅት ውስጥ ብናወጣ ምሁራንም በየአውሮፓና አሜሪካን ሀገር ሞተው ከሚቀሩ ለሀገራቸው አፈርና ለሀገራቸው ለቅሶ ለወገኖቻቸው መካከል ተለቅሶላቸው እንዲቀበሩ የሚያደርገውን ፈጣን የሆነ የዲሞክራሲያዊ ለውጥ ለማምጣት በዚህ ተሰደን ባለንበት አገር የምንኖር ሴቶች፣ ወንዶች፣ ፖለቲከኞች፣ ሃይማኖተኞች በሙሉ ተሰባስበን ወደ አንዲት ሀገር የሚያገባንን አጀንዳ አንስተን ወደ ሀገራችን ቸኩለን መግባት አለብን። መልካም ሁሉ
Just call it a day. Oh, you're beautiful. Oh, خانی دوستاره بکوراگ دست 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 خانی دوستاره
ጣና ስትሊንግ እንደምናረፈዳችሁ ኢትዮጵያ ድምጽ ሬዲዮ ተከታታዮች ኢትዮጵያ ድምጽ ሬዲዮ ሳምንታዊ ፕሮግራሙን አሁን በመግቢያና በሙዚቃ ጀምሯል። እንግዲህ ዛሬ ፕሮግራማችንን እናስተዋውቃችኋለን። እዚ በስቱዲዮ ውስጥ እኔ ዘውዱና
እኔም ጄሪ
ታገኝተናል። የፕሮግራሞቻችንን ቀደም ተከተል እናስተዋውቃችሁና ወደ ፕሮግራሞቻችን በቀጥታ እናልፋለን። እንዴት አረፈድክ ዘውዱ? እንዴት ናችሁ?
ዘብል መስከን ሰላም።
እንግዲህ ለዛሬ ምን ፕሮግራሞች እንዳሉን እንጥቀስ። ጀሪ ምን ፕሮግራሞች ተካተዋል?
እንግዲህ እንደተለመደው ከዜና በኋላ ኢንተርቪው አለን። በጄኔቫ በ22 የሚደረገውን ኢንተርቪው ሰላማዊ ሰልፍ አስመልክቶ በዛ ምን ይመስላል? እንዴት ሲገኛሉ ሰው? በአውሮፓ ያለውን መላውን ኢትዮጵያዊ የጠራ ሰልፍ ነው። ያ ሰልፍ ምን ይመስላል? እናማ ሁላችንም ተለመደኝት አለብን የሚለውን ነገር ይሄን ሰልፍ ያቀናጁትን ሰዎች አስገብተን ኢንተርቪው እናደርጋለን።
ይሄ ሰልፍ ጉዳዩና መነሻው የዶክተር ቴድሮስ አድሃኖም ለዓለም የጤና ድርጅት WHO ፕሬዝዳንትነት ለመወዳደር የሚያደርጉት ጥረት የመጨረሻ ምዕራፍ ነው። እንደሚታወቀው ፊታችን ሜይ 22 ሰልፉ የሚደረግበት ቀን ማለት ነው በጄኔቭ ይሰበሰባሉ የሚመለከታቸው የዓለም የጤና ድርጅት ባለሙያዎችና አመራሮች። በዛ ቀን አዲስ መሪ የሚመርጡበትም ሰዓት ሆኖ ይታወቃል። እንደሚታወቀው አቶ ዶክተር ቴዎድሮስ አዳኑም የመጨረሻ ከመጨረሻዎቹ 3 ሰዎች አንዱ ናቸው። አንዳንድ መረጃዎችም የተለያዩ ነገሮችም ያሸነፉ ይችላሉ የሚሉም የነሱ ወገኖች ካሆኑ ደስታቸውን እየገለጹ ነው። የሳቸው ወገን ደጋፊዎች እና ያንን እስከመጨረሻው ሰዓት ድረስ ለመፈለም ኢትዮጵያውያን በ የህወሓት አባል መሆናቸው ይታወቃል። ሳቸው ኢትዮጵያዊ በመሆናቸው ተቃውሞ አልደረሰባቸውም። ኢትዮጵያ ስለሆነ አይደለም ኢትዮጵያን በማፈራረስ በመግደልና ይህም ይታየውን ሰቆቃ በመፈጸም ቁጥር አንድ ድርሻ ተዋና የሆነው የህወሓት አባል መሆናቸው ይታወቃል። ስለዚህ ያንን ኢትዮጵያውያን እስከመጨረሻው ሰዓት ድረስ ውጤቱ ምንም ሆነ ምን እንዲፋለሙ የሚጠይቅ የመጨረሻና ጠንካራ ሰልፍ ነው ተብሎ የሚጠበቅ ነው። በዛ ዙሪያ ነው
ሰልፉ የሚደረገው። ውጤቱ የትኛውም ነገር ቢሆን ማለት ቢያልፉም ቢወድቁም እንደ አንድ ሰባዊ ሰው ማድረግ የሚገባን ነገር እናደርጋለን ነው የሚሉት። እንግዲህ የሰልፉ አቀናጆች በኋላ ከዜና በኋላ ገብተው አንዳንድ ንስም ሐሳብ ይሰጡናል፣
መረጃዎችን ያካፍሉናል ማለት ነው። እዚህም ከስዊድን ከጎረቤት ሀገሮችም ብዙ በርካታ ኢትዮጵያውያን እንዲሳተፉ ጥሪ ስለቀረበ ያንንም በዛው ያነሱልናል ብለን እንጠብቃለን ማለት ነው። በጣም ጥሩ።
ዜና በፊት ያሉን ፕሮግራሞች ምን ይመስላሉ?
ጥሩ። አንድ ተጨማሪ ፕሮግራም ያለን ይመስለኛል። ምንድነው እንግዲህ አሁን ጊዜው የተማሪዎች የምረቃ ወቅት ነውና በዚህ በጁን ወር ላይ ተማሪዎች የምረቃ ፕሮግራም ይከናወናል። በብዛት እንደሚታወቀው እዚህ ሀገር ጂምናዚየም ተማሪዎች ትምህርታቸውን ሲጨርሱ ምረቃት አለ ማለት ነው። እውነት ለመናገር እንደምታውቂው እኛ ሀገር ሃይ ስኩል ሲጨርሽ ብዙም ምንም ነገር የለም አይደል? የመጀመሪያ ዩኒቨርሲቲ ገብተሽ ወይ ዲፕሎማ ዲግሪ
ትምህርቶች አንዳንድ አሁን እንደ አድቬንቲስት ሚሲዮን ያሉ ትምህርቶችና አንዳንድ ትምህርቶች እንደዚህ አይነት ዝግጅት ያደርጋሉ። የግራጁዌሽን ቀን አላቸው።
ግን እንዲህ በመንግስት ትምህርቶችና በሌሎች ቦታ ላይ እንደዛ ምንም ነገር የለም። ግን ከዛ ቀጥሎ የትኛውም ቦታ የትኛውም አይነት የግል ይሁን የመንግስት ይሁን ዲፕሎማ ይሁን ዲግሪ ይሁን ማስተርስ ፒኤችዲ ያለ ይቀጥላል። ጓንት ለብሶ ከፍተኛ የሆነ ነገር ዝግጅት ይደረጋል። በየጊዜው አራት ጊዜ መመረቅ ከቻልሽ ከዛ በኋላ ያው አራት ጊዜ ተደግሻለሽ ማለት ነው። እዚህ ሀገር ያለው ሁኔታ ግን በተወሰነ ደረጃ ለየት ያለ ይመስላል። እዚህ ያለው ግብዣና ሁኔታ ሁሉ ጂምናዚየም ሲጨርሱ ነው በደንብ በቃ እንደው በደንብ የሚሉበትና ያንን ሁኔታዎች አሉ። ይሄን ያነሳ ነው ለምንድን ነው? ከዚህ ጋር ተያያዥ የሆኑ ነገሮች አሉ። በተለይ ከኛ ከኢትዮጵያ የሚመጡ ወይም ደግሞ ከሌላ ዓለም መጥተው እዚህ እድሜያቸው ትንሽ ከፍ ብሎ ይመጡና ትምህርት ሲጨርሱ ወይም ወደ ጂምናዚየም ትምህርት ቤት አካባቢ ሲደርሱ ጂምናዚየም ጨርሰው ደግሞ ዩኒቨርሲቲ መግባት ሲፈልጉ ምን መማር እንዳለባቸው ያንን ለመማር የሚፈልጉት ነገር ነጥቡ አላቸው ወይ? የፕሮግራም አመራረጥ የሚፈልጉት ሙያ ነው ወይ? እንዴት ነው የሚያገኙት የሚለው ነገር ብዙ ሲቸገሩ ይታያል። በተለይ እንደኛ እንደ ኢትዮጵያ ስናወራ ቤተሰቦቻቸው ምናልባት አካዳሚክ ዕውቀት ብዙ እንኳን ሌላቸው ልጆቻቸው ተምረው የቱ ጋር እንዳለ አንዳንድ ነገሮችን ተከታትሎ ያንን ነገር ለማስፈጸም በጣም ችግር እንዳለ ይሰማልና እንዲያነ ችግሮችን ለመቅረፍ እዚ በስዊድን ያው የትምህርት ሚኒስቴር ስር ይመስለኛል አሉ ይሄንን እየተከታተሉ መረጃ የሚሰጡ ምን አይነት ሁኔታ ትምርትሽ የቱ ጋር ነው ኮምፕሊት ማሟላት የሚያስፈልግሽ ካለ ምን ምን ማሟላት እንዳለብሽ ቀጣዩ ትምርት ዘርፍሽ ምን ይመስላል የሚለውን ለማሳየት በዚያ ጋር ስቱዲዮ ቬግሌዳር የሚባሉ አሉ። ከነዛ ውስጥ አንድ ኢትዮጵያዊ ያለ እንደዛ ሆኖ እየሰራ ያለ አጣጫ የሚጠቁም ማለት ነው በትምርት ዙሪያ
እንግዲህ እሱን ሰው እንግዳ አድርገን እንጋብዘዋለን። በተለይ ወላጆች በዚህ ጊዜ አሁን ይህንን ሬዲዮናችን ያዳመጡ ያሉ ልጆቻቸው ጂምናዚየምን ጨርሰው ወደ ዩኒቨርሲቲ ሲገቡ የዲፓርትመንት መረጣ ላይ ነው ብዙ ጊዜ ችግር የሚፈጠረው። ኢትዮጵያ ውስጥም አይተው ከሆነ 12 ጨርሰው ዲፓርትመንት ለመምረጥ ብዙ ጊዜ ወላጆች ምንድነው የሚያደርጉት የልጁን ኢንተረስት ሳይሆን
ዶክተር እንዲሆን
ገንዘብ የሚያስገኘው አዎ የትኛው ነው የሚለውን ነው። ብዙ ጊዜ ተማሪዎች ግን በኢንተረስታቸው ወደ ዩኒቨርሲቲ ከሄዱ ሰክሰስ ያደርጋሉ። ግን ሁላችንም ወላጆች ልጆቻችን ሲያድጉ ወይ ዶክተር ይሁን ወይ ኢንጂነር ይሁን ወይ ፓይለት ይሁን ብለን ነው ድሪም የምናደርገው። ያን ስናደርግ ልጆቻችን ላይ የምንፈጥረው ኢንፍሉዌንስ አለ ይላሉ ሳቸው። ያ ኢንፍሉዌንስ ደግሞ ትምህርት እንዲጠሉ ይሆናሉ ትምህርታቸውን ያቋርጣሉ። ያ እንዳይሆን ምን ማድረግ አለብን ነው የሚሉት ሳቸው። በተለይ ወላጆች አሁን ይሄን ሬዲዮ እየሰማችሁ ያላችሁ ወላጆች በደንብ ሰምታችሁ ከሰውየው ጋር ኮሙኒኬት አድርጋችሁ ቀጣዩ ለልጆቻችሁ ያለውን የፊታቸውን ፕላን እንዴት ማድረግ እንዳለባችሁ መነጋገር እንድትችሉ እንግዳችን እንጋብዛለን። እንግዳችን ሲገባ በመሃል ደውላችሁ ጥያቄ መጠየቅ ትችላላችሁ። ከእንግዳችን ጋር ቆይታ እናደርጋለን ማለት ነው።
በትክክል እንዲሁም የኢትዮጵያ ኮሙኒቲም በቀጣይ ይሁን እንግዳ በኢትዮጵያ ኮሙኒቲ ጠርቶ ለኢትዮጵያውያን ይህንን ገለጻ እንዲያደርጉ ይጋብዛል። በዚሁ እነዚህን ፕሮግራሞች በዋናነት እናቀርባለን ማለት ነው።
አው እንግዲህ ዜና አረፍትም አለ የሞቱ
ዜና አለ። ከዛ በማስከተል ከዜና በፊት በሚኖርን ፕሮግራም የሳምንታዊ ጉዳዮችን ለመዳሰስ እንሞክራለን። የተለያዩ ነጥቦች ይነሳሉ በዚህ በሳምንታዊ ጉዳይ ማለት ነው። ሰሞነኛ ጉዳዩ ስለሆነ ያው ፕሮግራማችንን ስንጀምረው በቀጥታ ይከታተላሉ አድማጮች። እስከዛ ድረስ በፕሮግራማችን ላይ አስተያየት፣ ጥያቄ ወይም ደግሞ የሚያካፍሏቸው ነገሮች በ0819100 በመደወል የትኛውንም አስተያየት፣ ጥያቄ ወይም ሌላ ለሬዲዮን ይጠቅማል ወይም ለህዝብ መረጃ መድረስ አለበት የሚሉትን ሊያደርሱን መከራለን።
እንደሱም መከራለን። ሁለተኛ ደግሞ ለተመራቂ ተማሪዎች እንኳን ደስ አላችሁ እንላለን። እናንተም እንኳን ደስ አላችሁ ብላችሁ የእንኳን ደስ አላችሁ መልእክት ማስተላለፍ የምትፈልጉ ሬዲዮናችን መስመራችን ክፍት ነው። የእንኳን ደስ አላችሁ መልእክቶችን ከዚሁ ጊዜ ጀምሮ ማስተላለፍ ትችላላችሁ።
እንደሱ እንላለን። አንድ ሙዚቃ እንጋብዛችሁና በቀጥታ ወደ ሳምንታዊ ውይይት ፕሮግራማችን እናልፋለን። መልካም ቆይታ።
Epa, estrepoi, na garunde tnau, unde tnau, baya, 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 unda tnau, hantam yakam na, baya, baya, unda tnau, I love the Lord cause he better in my sub. He come now he better jam my sub sub. I love her good way you get to shaka. I got a rice in my shoes in a ga. I love a dumb way you go to go to. You know I know you go to go to go to. Cause if I lie, I love the Lord myself. The calm now, you bet you're my success. May the light and the God get good. You got bash all the aim, you're some good. Come in here, I'm an orla, I'm an ain't. Let me carry, I'm a bet you're so now. Yee-haw, I'm chin now. Yee-haw.
ለፈርግ በየቤቱ ሸጋ ከበሩ ላይ ሲመሽ ሲነጋ አለ በጣም በየጎጆ ቆንጆ ግናይ ሀው የቆንጆ ቆንጆ ይኸው አንቺ ነው
ፕሮግራማችን እንግዲህ ቀጥሏል። አሁን በቀጥታ አንዳንድ ነጥቦችን በሳምንት ውስጥ የነበሩ አባይት ነጥቦችን በተወሰነ እንዳሰሰና ከዛ ወደ ቃለ መልልሶቹን አልፋለን። እስቲ መጀመሪያ ነጥቦቹን ምን እንይ?
እንግዲህ መጀመሪያው ነጥብ የሚሆን ትላንትና አንገብጋቢ የነበረው የባህር ዳር እግር ኳስ እና የመቀሌ እግር ኳስ ጨዋታ ላይ የነበረው ትንሽ አጣገባ ነበር። በመቀሌ አዲቀዬ የሚባል አካባቢ ሁን እንደዚህ አይነት ቦታ ላይ ኢንተርኔት ተደርጎ ነበር፣ የእግር ኳስ ጨዋታ ተደርጎ ነበር። በዛ ላይ ሁለቱ ኢትዮጵያን ቡድኖች እንግዲህ ትንሽ ሰጣ ከባ ፈጥረው ነበር። ዝግጅት እንላለን።
አዎ ግጭት ተፈጥሮ ነበር በስቴዲየም ውስጥ በደጋፊዎች እና በተጫዋቾች መካከል በተደረገ እንትን ነው የተነሳው ግጭቱ። ይሄን አስመልክቶ በርካታ የአማርኛ ተናጋሪዎች ጉዳት ደርሶባቸዋል። እንዲሁም የባህር ዳር እግር ኳስ ተጫዋቾች ላይና ደጋፊዎች ላይ ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ያንንም አስመልክቶ በዩኒቨርሲቲ ያሉ የዩኒቨርሲቲ ተማሪዎች አማርኛ ተናጋሪ ተማሪዎችንም በሲቪል ፖሊሶች ተወስደዋል ካሉበት፣ እንዲሁም ከመኖሪያ ቤታቸውም የተወሰዱ ሰዎች አሉ። እና ለኢትዮጵያ ቴሌቪዥን ኤቢሲ ማስተባበያ እንዲሰጡ ማለትም ጥፋተኛ ነኝ ብለው በማመን እንደሚለቀቁ ይሄንንም እንዲያደርጉ ተጽኖ ፈጥሮባቸዋል። የኢትዮጵያ ስፖርት ፌዴሬሽንም ይሄንን እንዲያደርግ ኃላፊነት ተሰጥቷል። እስካሁን ግን መላሽ አላገኘም።
አዎ መላሽ አላገኘም። እንግዲህ የጸቡ መነሻ ምን ይመስል ነበር? የመጀመሪያው
እንግዲህ ወደዚህ የስፖርት በጣም ለመግለጽ አንዳንድ ጊዜ ያስቸግራል። ስፖርት በተፈጥሮ ምንም አይነት ቅሬታ ቢኖር ከፖለቲካ ነገሮች ብዙ የራቀ ነው። በርግጥ ሙሉ በሙሉ መራቅ ባይችልም እንደው ይሄን ያህል ሜዳ ውስጥ አስገብቶ የሚያደባደብ ሁኔታ የለም። በዓለም ላይ ትልልቅ ቁርሾ ያላቸው ሀገሮች እንደው በዚህ አሁን እኛ ባለው በዚህ በብሔር ነገር ትተን አሜሪካና ኢራን ተጫውተዋል። እስራኤል ከጀርመን ሌሎችም ሀገሮች በዓለም ላይ በቃ በእንትን የሚፈላለጉ ሀገሮች ስፖርት ላይ ሲሆን በስፖርት ዓላማው ራሱ የሰላምና የጨዋነት ነው። የፈለገ ልዩነት ቢኖር ያንን ሰዓት በደንብ ነው የምትጠቀሚ እንትን ማለት አይቻልም ማለት ነው። እና የትናንቱ የሆነው ነገር ምንድን ነው? በኢትዮጵያ እንግዲህ የፕሪሚየር ሊግ እና ሊግ የሚባሉ ጨዋታ ውድድሮች አይነቶች አሉ። ይሄኛው የሊግ ጨዋታ ትናንት ባህር ዳር ከነማ እና የመቀሌ ክለብ መቀሌ ላይ ይጫወታሉ። የደርሶ መልስ ጨዋታ አለና ትናንት ሲጫወቱ መቀሌ ላይ እንግዲህ የተፈጠረው ነገር ነው። ይሄ ነገር በጣም የሚያሳዝነው የመጀመሪያ ጊዜ አይደለም፣ ለሁለት ለሶስተኛ ጊዜ ነው። የፋሲል ከነማ ቡድንም ከዚህ ቀደም እንዲህ ትግራይ ውስጥ ሆኖ እንደዚህ አይነት ችግሮች ሲጫወት እንዲህ አይነት ችግሮች ተፈጥረዋል። ትናንት የሆነው ነገር እንግዲህ ጨዋታው በኖርማል እየተካሄደ ነበረ። መሀል ላይ እንግዲህ በዛ በትግራይ መቀሌ ስቴዲየም ውስጥ የነበሩ ደጋፊዎችና ሌሎች በዛም የባህር ዳር ከነማም ደጋፊዎች አሉ። በመኪና ሄዱ ከባህር ዳር ሄዱ እና አንዳንድ ፖለቲካው የሆኑ ዜማዎች ሰሙ ነበር በእነዚህ በኩል የራሳቸውን የሚያሞግስ በተለይ ህዋትን የሚያሞግስ ገና ወደፊት እንገዛቸዋለን የሚሉ አንዳንድ የሆኑ መፈክሮች ነበሩ ሜዳው ላይ በጣም ተጽዕኖ ፈጥሮ ነበር ባህር ዳር ከተማ አንድ ለባዶ እየመራ በዚህ ሁኔታ ነገሮቹ ተፈጥረው ይያለ ዳኛው የፍጹም ቅጣት ምት ይሰጣል ዛኛው ለትግራይ ቡድን እና ያ ነገር ጎል ይገባል በዛ ያን ይሰጣል አይሰጥም የሚል ሰጣጋብ ሲመጣ ዳኞቹ ጋርና ተጫዋቾቹ ማል ሰጣጋብ ይጀመራል ከዛ ዙሪያውን ያሉ የትግራይ ደጋፊዎች ሜዳውን ጥሰው ይገባሉ ማለት ነው በዛን ጊዜ ነው ፖሊስ አስለቃሽ ጭስና ጥይት በመተኮስ ለመት ያንን ለመቆጣጠር ጥረት ሲያደርግ የነበሩ ፎቶግራፎች በብዛት ተስተውለው ታይተዋል እነዛ አይነት ነገሮች ተፈጥሯል በጣም አሳዛኝ ነው ያው እንግዲህ ይሄ የስፖርቱን ጸብራቅ ሳይሆን ከበስተጀርባ ያለው ቁርሾ ምን ያህል ስር እየሰደደ እየመጣ እንዳለ በጣም ፍንትው አርጎ የሚያሳይ ነው በጣም በርካታ የባህር ዳር ከነማ ደጋፊዎች ተጎድተዋል ሁለት ተጫዋቾች የባህር ዳር ከነማ ተጫዋቾች ተፈንክተው በሆቴላቸው ፎቶግራፋቸው ታይቷል ይሄ በዚህ ሁኔታ ነው ያለውና ይሄንን ትናንት የተከናወነ ነገር ነው እንዲሁ ለመጥቀስ ያለው እንጂ ከዚህ ቀደምም እንዲህ አይነት ነገሮች በስቴዲየም አሁን ባለው ሁኔታ በኢትዮጵያ ፖለቲካ ውስጥ ስፖርቱን እንደ መጠቀሚያነት ለማድረግ ከፍተኛ ሁኔታ የሚደረግበት ሁኔታ አለ ስለዚህ ይሄንን በዚህ ነው ማለፍ ምን ይችላል እንግዲህ ይሄንን በዚሁ እንቋጭ ነው ወደ ሌላ ነጥብ እናልፋለን
እንግዲህ እንደ
ስለተከናወነ ነው አሁን ያነሳ ነው
አዎ እንደዛ ካልን ዘንዳ እንግዲህ ሰሞኑን ደሞ አየሩ ላይ ያለው ነገር በሙሉ ያው ሙዚቀኛውና ገጣሚው ነው ምንለው
አርቲስት ከያኔ
ከያኔ ነው ለተላላችሁ ቴድሮስን ነው ስለ ቴድሮስ ነው ሰሞኑኛው ነገር በሙሉ ያው እንግዲህ ብዙ ስለ ሙዚቃው ምንም ሙቀት ባይኖረኝም እናንተ ግን ስለ ሙዚቃው በጣም ሙቀት አላችሁ መናገርም ትችላላችሁ ይሄ ሰው ግን እንደኔ ያው አገርንም ህዝብንም ሁሉንም አንድ የሚያደርግ ነገር አንስቶ ብዙዎች ወደ አንድነት ያመጡ ሚዲያውን አይታችሁት ከሆነ ሶሻል ሚዲያውን አይታችሁት ከሆነ ብዙን ነገር ሁሉም ስለ አንድ ነገር እያወራ ነው ስለ አንድ ቴድሮስ እያወራ ነው እስቲ ቴድሮስ ምን ይያለ ነው ሰዎች ሁሉ ያነጋጋሪ ነገር ያደረገው በተለይ ደግሞ የሰሞኑ
አው ቴድሮስ ካሳውን ከዚህ በፊትም በዜማዎቹ ሀገር ወዳድነቱን የሚያንጸባርቁ ዘፈኖች ነው የሚያወጣው በህዝቡም ጆሮ ውስጥ ተደማጭነት እንዲያገኝና ተቀባይነት በኢትዮጵያ ህዝብ እንዲያገኝ ያደረገው ትልቁ ጉዳይ ነው አሁንም ደግሞ መነጋገሪያ ሊያደርገው የቻለው በአለም የሙዚቃ ቢልቦርድ ሰንጠረዥ ላይ በመጀመሪያ ላይ በመቀመጡም ጭምር ነው በኢትዮጵያ ታሪክ በአለም የቢልቦርድ ሰንጠረዥ ላይ አንደኛ ሆኖ የመራ የለም በዚህም ሁለ አንድ ሳምንት ባልሞላ ጊዜ ውስጥም 600 ሺህ ኮፒ የሙዚቃ አልበሙ ተሸጧል እና ይሄንንም አስመልክቶ የተለያዩ ሚዲያዎች እንደ አሜሪካ ሆነ አሶሲየትድ ፕሬስ የፍሮንት ፔጅ ላይ ስለ ቴዲ አፍሮ በዝርዝር አቅርቧል ሌላ ደግሞ እንደ ሲሲቲቪ የቻይና ሲሲቲቪም በድረገጹ ላይ ስለ ቴዲ አፍሮ ኢንተርቪው አድርጎ ያቀረበው ነገሮች አሉ ይሄን አስመልክቶ ነው የቴዲ አፍሮ ዜማ ሰሞኑን በኢትዮጵያ ህዝብ ላይ መሆነ በአለም ላይ መነጋገሪያ ሆነ።
ተከክለ ያው እንግዲህ በጣም ብዙ ነገር ማለት ይቻላል የበርካታ መገናኛ ብዙሃን ያ በተለይ በሀገር ውስጥ ሶሻል ሚዲያውና ሌሎችም ዓለም አቀፍ ሚዲያዎች እንግዲህ የኢትዮጵያን ጥሩ ጎኖች ለመዘገብ ያለ ሚዲያዎች በጣም ትንሽ ያፈገፈጋሉ ብዙ ጊዜ አሁን ግን አንዳንድ ጊዜ ነጥሮ ከመውጣቱ የተነሳ ለመዘገብም ግድ ያላቸው ጊዜ በመሆኑ በደንብ እየዘገቡበት ያለ ነው ይሄ እንግዲህ መቼም ጥሩ እንትን ቢኖረን ለሀገር ገጽ ግንባታም ጥሩ ነገር የሚወለው እንዳለው ዘድ በቢልቦርድ ዓለም የሙዚቀኞችን የተደማጭነትና ሽያጭን እየተነተነ የሳምንቱ የትኛው ሙዚቃ ነው በአለም ላይ ከፍተኛ ተደማጭና ሽያጭ ያለው የሚለውን ያወጣ የሚተነተነው ቡድን ይሄ ዘ ቢልቦርድ የሚባለው world class ያለ ሙዚቃዎች በሚለው ተርታ ውስጥ የቴዲ አፍሮ ሙዚቃ ከአለም አንደኛ ድርጎታል እሱ ብቻ አይደለም ሌሎች የኢንተርኔት ሻጮች ደግሞ እንደዚህ ሲዲ ቤቢ የሚባሉና ሌሎችም የኢንተርኔት ሙዚቃዎችን ሸጡ አካላት ቴዲ አፍሮን ሙዚቃዎች በአንደኛነት ቶፕ ሴለርስ ከሚባሉት ውስጥ መደበዋል ይሄ እንግዲህ ለአርቲስቱ ለኢትዮጵያም ትልቅ ክብር ነው ይሄን ተከትሎ ነው እንግዲህ በርካታ ዓለም አቀፍ ሚዲያዎችም መኖሪያ ቤቱ ድረስ እየሄዱ ከፍተኛ ቃለ መልስ ለማድረግ ወረፋ እንደተቀመጡ ያሳያል። በተለይ አሶሺየትድ ፕሬስ፣ ቢቢሲ፣ ዘ ጋርዲያን፣ አሁን ሲሲቲቪ ቻይና ሲሲቲቪ እና ሌሎች በርካታ ለማቀፍ መገናኛ ብዙሃን በሱ ጉዳይ ላይ ጊዜ ወስደው እየሰሩበት መሆኑ ይታወቃል። እንግዲህ ከሀገር ውስጥም የሀገር ውስጥ መገናኛ ብዙሃንም ዘ ሪፖርተር፣ ፎርቹን ጋዜጣ፣ ሌሎችም በርካታ ነገሮችን አድርገዋል። እንደውም አንዳወዛጋቢ ነገር ነበር የኢትዮጵያን ጉዳይ ቴድሮስ ካሳሁንን ለማቅረብ ብዙ ጊዜ ያልደፈረውና የተወሰኑ ሙዚቃዎቹ እንዳይሰማ ያገደው የኢቢሲ ወይም የኢትዮጵያ ቴሌቪዥን የሚባለው በቀደም ቴድሮስ ካሳሁንን ስለቀረጽ ነው እሁድ እንድታዩን ብሎ ማስታወቂያ ለቆ ማንንም አይቶት የማያውቀው የነሱ የፌስቡክ ገጽና ሌሎች ሚዲያዎቻቸው በከፍተኛ ደረጃ መጎኘት ችሎ ነበር። ለእሁድ እናቀርባለን ብለው ማስታወቂያ ሰርተው በመዝናኛ ፕሮግራም እናቀርባለን ካሉ በኋላ ቀጭን ትዛዝ ከየት እንዳገኙ ባይታወቅም መልሰው ያንን ያሉትን ቪዲዮ ሁሉ ከዌብሳይታቸው አንስተው አይቀርብም የሚል ነገር አደረጉ። እንደገና በርካታ የቴሌቪዥን ስራ አመራሮቹ ትናንትና እንደተገለጸው ወደ 6-7 ጊዜ በዚህ ጉዳይ ላይ ከተሰበሰቡ በኋላ እስካሁን የደረሱበት ውሳኔ እርግጥ መሆን ምን እንደሆነ አልታወቀም። ዛሬ የሚታይ ነው የሚሆነው። እና እንደዚህ ነው ቴዲ አፍሮ በርካታ ጥያቄዎችን አስተናግደዋል። ኢትዮጵያ አደጋ ላይ ነች ብሎ ለአሜሪካ ድምጽ ሬዲዮን በቀደም ተናግሯል። እንደ አጋጣሚ ሆኜ የተወለድኩበት ዘመን ኢትዮጵያ አደጋ ላይ በጎሳና በብሔር ምክንያት አደጋ ያንዣበበበት በመሆኑ እንደ አንድ ኢትዮጵያዊ እኔ ማድረግ የሚገባኝን አለብኝ ብሏል። እንዲሁም አንድ ጥያቄ አንድ ተጨማሪ ጥያቄ ሲጠይቁት ምን አለ? የአጼ ቴዎድሮስ የሚለውን ዘፈን የዘፈንከው ከጎንደር ህዝባዊ አመጽ ንቅናቄ ጋር በተያያዘ ነው ወይ የሚል ጥያቄም ቀርቦለት እኔ ነገስታትን ማመስገን ወይም ደግሞ ማክበር የጀመርኩት ዛሬ አይደለም የሚል መልስ ሰጥቷል ማለት ነው። እንግዲህ ጊዜያችን እንትን ስላለ ነው እንጂ ብዙ ማለት ይቻላል።
በዚህ አጋጣሚ አጥር ያለ እንትንም ቴዲን አስመልክቶ የኢትዮጵያ ቴሌቪዥን ባቀረበው የሃይላይት የሱን ኢንተርቪ የኢትዮጵያ ቴሌቪዥን ወይም ደግሞ የገዢ ፓርቲ ደጋፊ የሆኑት በኢትዮጵያ ውስጥም በውጭ ሀገር የሚገኙት የኢቢሲን አርማ ወደ ታች በመዘግዘግ ቮይኮት አይነት ምልክቶችንም በብዛት በሶሻል ሚዲያዎች ላይ ስንመለከት ከርመናል። ይሄም ይሆናል የኢትዮጵያ ቴሌቪዥን ሐሳቡን እንዲቀይር ያደረገው የሚል አመለካከት አለ።
በጣም ጥሩ። እንግዲህ ሌላ ነጥብ አለን ወይንስ? እሺ
አዎ፣ ሌሎች ነጥቦች አሉ ግን ወደ ኋላ እንመለስበታለን። አሁን ኢንተርቪዋችን ሰዓት ደርሷል።
አሁን ሙዚቃ መሸጋገር ያደርገን ወደ
ኢንተርቪው እንሂድና
ጥሩ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ቀደም ብለን በፕሮግራማችን መግቢያ ላይ ወዳስተዋወቅነው ፕሮግራም እናልፋለን። እንግዲህ ቀደም በፕሮግራማችን መግቢያ ላይ እንደተጠቀሰው ይሄ የሚቀጥለው ወር ጁን ወር በተለይ በዚህ በስዊድን የሚገኙ ተማሪዎች የመረቃ ፕሮግራም የሚደረግበት ሰዓት ነው። የጂምናዚየም ተማሪዎች የሚመረቁበት ሰዓት ነው። ይሄ ሁሉም ያውቃል። ከዛ ጋር ተያይዞ ታዲያ እንግዲህ ተማሪዎች ትምህርታቸውን ከተመረቁ ከጨረሱ በኋላ እንዴት ነው ጉዟቸው? እንዴት ይሄዳሉ? ወዴት ይሄዳሉ? የሚለውን ነገር አንዳንድ ወላጆችም ተማሪዎችም ግር እንደሚላቸው ይታወቃልና በዚህ ጉዳይ ላይ ልምድ ያላቸው ባለሙያ ኢትዮጵያዊ ጋብዘን መስመር ላይ አሉ። ሃሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ሰላም።
እግዚአብሔር ይመስገን።
እናመሰግናለን። በኢትዮጵያ ድምጽ ሬዲዮ ስም እስቲ ራስዎትን ያስተዋውቁ።
ዳንኤል ኃይለ ማርያም እባላለሁ። እዚህ ስዊድን ሀገር 30 አመት በላይ ኖር ያለው እና ለካውን በተከሳችሁት በትምርት አከባቢ በዛ ነው ሙያ ውስጥ ነው መሰረው እዚህ ሀገር።
ምናልባት በዚህ ሀገር ስቱዲዮ ቬግሌዳር የሚባለው አይነት ነው እርሶ እየሰሩ ያሉት?
ለከ ነው ስቱዲዮ ኦክ ኢርከስ ቬግሌድ ንግሪ ሶስት ቃል ነው እንግዲህ ያዘው አንዱ ስቱዲዮ የሚሉት ነው። ያው ትምርት ነክ ነገር ኢንፎርሜሽን እና ካውንስል ለመስጠት ነው። ኢርኬ ደግሞ ያው የስራ ዘርፍ በተመለከተ ከዛ ደግሞ ሶስተኛው ቬግሊድኝ የሚሉት ያው እንደ ካውንስሊንግ ማለት ይቻላል በእንግሊዘኛ እና በእነዚህ ሁለት ዘርፍ በስቱዲዮና በኢርኬ የስራ ዘርፍን በተመለከተ ምክርና ኢንፎርሜሽን ለመስጠት ነው።
እስቲ አሁን ነካ አድርገውታል እርሶ። ምናልባት ብዙ አድማጮች በተለይ ግንዛቤ ላይ ኖራቸው ይችላልና ይሄ አሁን እርሶ የጠቀሱት ስቱዲዮ ኦኪ ኤርክስ ቬግሌዳረ ምን ማለት እንደሆነ ምን ሰራ እንደሚሰራ ትንሽ ሰፋ ባለ መልኩ ሁኔታ ቢጠቅሱልንና ጠቀሜታውስ ምን እንደሆነ እግረ መንገዶትንም ቢያነሱልን።
ያ እንግዲህ መጀመሪያ ይሄ የሙያ ዘርፍ ያለው ብዙን ጊዜ በሰለጠኑት ሀገር ነው ማለት በጣም ብዙ የትምህርት አማራጭ ባሉባቸው ሀገሮች በጣም ብዙ የሙያ የስራ አማራጭ ባሉ ሀገሮች ወጣቶችንም ሆነ አዋቂዎችንም ለመምረጥ እንዲያስችላቸው ምክር የመስጠት ነው። አንዳንድ ታዳጊ ሀገሮች ያው የስራው ዘርፍ በጣም የተወሰነ ስለሆነ የዚህ አይነት የምክር አገልግሎት የለም። ግን በጣም ብዙ በምዕራብ ሀገር በዚህ በሰለጠኑ ሀገሮች በተለይ ስዊድን ለምሳሌ ከ8000 በላይ የተለያየ የሙያ ዘርፎች አሉና በእነዚህ ሙያ ዘርፎች አንደኛ የሙያ ዘርፉ ምን አይነት ነው ያሉት፣ ሌላ ደግሞ እዛስ ለመግባት የማሟላት ያለባቸው ተማሪዎች ማሟላት ያለባቸው ነገሮች ምን ምንድን ናቸው? የስራውስ አይነት ምንድን ነው? የሚሉትን ምክርም ኢንፎርሜሽንም ለመስጠት ነው እንግዲህ ይሄ ስቱዲዮ ኪስ ቬግሊድኒ። እና ሁለት ነገር ለማገጣጠም ነው እንግዲህ አንደኛ ግለሰቡ ማን ነው? ግለሰቡ ምን አይነት ዝንባሌ ምን አይነት ችሎታ አለው? ግለሰቡ ምን አይነት የወደፊት አላማ አለው? እሱን ካጣራን በኋላ ሌላው ደግሞ እሺ ለዚህ ግለሰብ የሚስማማ ምን አይነት የስራ ዘርፍ አለ እና ግለሰቡን ከስራ ዘርፉ ጋር ለማገናኘትና ይሄንን የስራ ዘርፍ ለመግባት ደግሞ የሚያስፈልገው ትምህርትም ሆነ ትሬኒንግ ምን ምንድነው? እዛስ ለመግባት የሚያስፈልገው ምንድነው? እና በጣም የምንነሳው ከግለሰቡ ነው ካለው የስራ ዘርፍ ሳይሆን ነው ምን አይነት ስራ አለ ሳይሆን ግለሰቡ ምን አይነት ሰው ነው የምንለው። ምን አይነት ሰው ነው? ምን አይነት ፍላጎት አለህ? ምን አይነት ኢንትረስት አለህ? ከማለት ከዛ ተነስተን ከዛ ከምንሰማው ያው የሙያ ዘርፎች ደግሞ ይሄ ነው እንላለን። እና ተቀሚታው ይሄ ዋናው ይሄ ነው እንግዲህ ተማሪዎቻችን ወጣቶቻችን ያው ቀደም ለተከሳችሁት 9ኛ ክፍል ሲጨርሱ የሚመርጡት ምርጫ አለ ለአፕር ሃይ ስኩል። ከዛ ደግሞ የአፕር ሃይ ስኩል ሲጨርሱ ደግሞ ከፊሉ ወደ ሙያ ነው የሚሄደው፣ ከፊሉ ደግሞ ወደ ዩኒቨርሲቲ ይገባል። እዛም ሌላ ምርጫ አለ እና በተለይ በእነዚህ በምርጫዎቹ በመርጭ ይሄ በመስቀለኛ መንገዶች ላይ ተገኝተን ነው እንግዲህ ያው
አገልግሎቱን የምትሰጡት
ማለት ነው።
እነማን ናቸው ይሄን አገልግሎት ማግኘት የሚችሉት? ተማሪዎች ናቸው? ሰራተኞች ናቸው? የእድሜ ገደብ አለው ወይንስ የትኞቹ ግሩፖች ናቸው ይሄንን መብት ያላቸው ይሄን የምክር አገልግሎት?
እንግዲህ ያው የግለሰቡ የት እንዳለ ነው። ለምሳሌ ተማሪዎች 9ኛ ክፍል የሚማሩ 7 8 9 የሚማሩ ብዙን ጊዜ በትምህርት ቤታቸው አለ ስቱዲዮ ክስቬግሌዳረ አለ እዛ ምክር ያገኛሉ። ጂምኔዚየም የሚማሩም እንደዚሁ ኖርማሊ አለ። ከዛ ደግሞ አዋቂ ደግሞ ኮን አንድ ግለሰብ ቡክስ ኒት ቢልዲንግ ኮም ቡክስ የሚባለው ነው እዛ ብዙን ጊዜ አሉ ስቱዲዮ ክስቬግሌዳረ። ከዛም አልፎ ደግሞ አርበስ ፈሜሊንግ ደግሞ አለ። እንደዚህ ያው ትምህርት ነክ ነገር ሙያ ነክ ነገር ኢንፎርሜሽን ለሚፈልጉ እና ቀደም እንዳልኩት በእነዚህ በሰለጠኑት ሀገሮች በተለያዩ የትምህርት ሴክሽኖች አሉ። እና ምንድነው ግን በተለይ አሁን ወደ አበሻው ላይ ማተኮር የፈለኩት ምንድነው እኛ ለምሳሌኛ ራሳችን ከሀገር ቤት የመጣን የዚህ ልምዱ የለንም እና በኢንፎርሜሽን ዓለም ማግኘት የተነሳ እኛው ራሳችን ብዙ እንጎዳለን። ኢንፎርሜሽን ደሞ እኛም ስለሌለን ልጆቻችንን መርዳትም ደሞ አንችልም። እና ያ እንዳይሆን ነው ከኢንፎርሜሽን ማጣት እንዳንጎዳ ልጆቻችንም እንዳንጎዳ እንግዲህ በማለት ነው እንግዲህ አሁን ይሄ ኢኒሼቲቭ የተጀመረው ማለት ነው።
በጣም ጥሩ። በዚህ አሁን አንተ ተጠቅሰዋል በተለይ በተለይ በኢትዮጵያውያን ዘንድ ወላጆች ልጆቻቸው እንዲማሩላቸው ጥሩ ደረጃ እንዲደርሱላቸው ይፈልጋሉ። ሁሉም ወላጅ ይፈልጋል። ነገር ግን ይሄ እንደዚህ አይነት ነገሮች መኖራቸው ምናልባት የቤተሰቡ ሁኔታ ይወስነዋል። የቤተሰቡ ምናልባት አካዳሚክ ውቀትና ወይ ሌሎች ነገሮች አገሩን ሁኔታ የቋንቋ ብዙ ነገሮችን ጠያቆ የማግኘት ነገሮች አሉ። እንደዛ አይነት ችግር ያለባቸው ወገኖች እንዳሉም ይታወቃልና ተማሪዎቻቸው ምን እንዲሆኑላቸው እነሱ እንደተመኙት እንዲሆኑላቸው ይፈልጋሉ። ተማሪዎቹ ደግሞ ምርጫቸው ሌላ ነው። በዚህ ጊዜ ብዙ ግጭቶች ይስተዋላሉ አንዳንድ ጊዜና ይሄን የመፍታት ሁኔታና አቅም ይኖራል ብዬም አስባለሁና ከዚህ አንጻርስ እንዴት ነው ወላጆች ምን አይነት ሚና ይኖራቸዋል? በተለይ ከልጆቻቸውን ተማሪዎችን በመቅረጽና እንደዚህ ከእናንተ ከስቱዲዮ ኢርክስቤክ ለዳሬ ጋር ከመገናኘት አንጻር?
አዎ በጣም ጥሩ ጠቅሰዋል። ምክንያቱም ብዙን ጊዜ በቤተሰብ ውስጥ አለመግባባት ይኖራል። ምክንያቱም ብዙን ጊዜ እኛ አበሾች ያው ለልጆቻችን ከማሰብ የተነሳ የራሳችንም ያው ለራሳችንም ስም ሌላም ስንል ልጆቻችን በቃ እንዲማሩን ፈልጋለን። ትምርትም ደሞ ሲሆን ደሞ በቃ ይሄን መሆን አለብህ ብለንም አንዳንዴ ያው ቁጣም ድረስ እንደርሳለን። ይሄን ግን ምንድነው ይመስለኛል ለልጆቻችን ከማሰብ የተነሳ ነው። የሆነ ሆኖ በብዙ ቤተሰብ ውስጥ ደሞ ክፍተት እንደሚፈጠር ኮንፍሊክት እንደሚፈጠር ደሞ አውቃለሁ። ስለዚህ ወላጆችም ይሄ ኢንፎርሜሽን ደሞ ለተማሪዎች ብቻ ሳይሆን ለወላጆችም በጣም አስፈልጊ ነው እና ብዙ ወላጆች በግል አግኝቻለሁና ስንነጋገርስ እንደሳስረዳቸው ከዛ በቃ ወላጆች መረዳት ይጀምራሉ። አሃ ለካ ይሄ እንደ ሀገር አይደለም እንደ ሀገራችንም ስለሚመስለንም ነው የትምህርት ሲስተም በተመለከተና ለክ ለተማሪዎች የሚጠቅመውን ያህል ለወላጆችም በጣም የሚጠቅም ነው። ስለዚህ ስለሀገሩ ስለስዊድን ሀገር የትምህርት ሲስተም ኢንፎርሜሽን ማግኘት አስፈልጊ ነው። ከብዙ ኮንፍሊክትም ሊያድንም ይችላል ቤተሰብ ውስጥ በሚፈጠረው ኮንፍሊክት። ስለ ዩኒቨርሲቲ የመግባት እንዴት ነው መግባት የሚቻልባቸው መንገዶች ማወቃቸው ወላጆች በጣም ይጠቅማቸዋል። ስለ ጂምኔዚየም ማወቅ ስለ ሃይ ስኩል ማወቅ በጣም ይጠቅማቸዋል። የወላጆች ኃላፊነት ምን እንደሆነ ማወቅ በጣም ይጠቅማቸዋል ብዬ አስባለሁና ጥሩ አርስት ያነሳው ልፈልጌ ነው።
በጣም ጥሩ። ወደፊት አሁን አንተም አለ እንግዲህ ሌሎችም ምናልባት ኢትዮጵያውያን በዚህ ሙያ ተሰማሩ ሊኖሩ ይችላሉ አላውቅም። እንዴት ነው ታዲያ ማህበረሰቡን በተቻለ መጠን መቼም መርዳትና ማገዝ የሚቻለው ብለህ ታስባለህ?
እንግዲህ አንደኛው በየትምህርት ቤቱ ተማሪዎች በያሉበት ትምህርት ቤት ስቱዲዮ ኦርኬስትራ ቬግሌደር አለ እና እነሱ ደግሞ በእንደሞያቸው በየወቅቱ ለወላጆች ኢንፎርሜሽን ይሰጣሉ፣ ለተማሪዎችም ኢንፎርሜሽን ይሰጣሉ። ያንን አገልግሎት መጠቀም በጣም አስፈላጊ ነው። ልክ ወገኖቻችን በያሉበት በየትምህርት ቤቱ አለ። ከሌለ ደግሞ ሬክቶር ማናገር ደግሞ የተማሪዎች የወላጆች ኃላፊነት ነው እና እንደዚህ ሰርቪስ እንፈልጋለን በማለት በየትምህርት ቤቱ ኢንፎርሜሽን ይሰጣል። ያንን ተጠቃሚ መሆን አንደኛው እሱ ነው። ሁለተኛው ነገር ደግሞ ልክ እንደዚሁ ነው። እንግዲህ ስቶክሆልም አካባቢ ነው ያለሁት። ከስቶክሆልም ትንሽ ወጣ ብዬ ነው የምኖረው፣ ግን በቀጠሮም ያው አንዳንድ ቦታዎች እንደዚህ ሰብሰብ ካሉ ወገኖች ባሉበት እዛ መጥቼ አስፈላጊውን ኢንፎርሜሽን ሰጥቼ ከዛም ደግሞ በተረፈ ተማሪዎችንም ወላጆችን በግል ማናገርም እችላለሁ። ከዚህ በፊት አድርጌያለሁ፣ ወደፊትም ለማድረግ የሚፈልገው አገልግሎት ነው ይሄና እንዳልኩት መጀመሪያ በየትምህርት ቤቱ ያለውን ሰርቪስ መጠቀም፣ ከዛ ደግሞ በተጨማሪ ካስፈለገ ደግሞ እንደዚህ በግል አሁን ልክ እኔ እንደ የዛሬ ሳምንት ሜይ 21 እንደምናዘጋጀው ስብሰባ በዛ ደግሞ ተገኝተ ደግሞ መመካከር።
ምናልባት አድማጮች አልሰሙት ከሆነ ፊታችን ሜይ 21 እዚህ በኢትዮጵያን ሴንተር ወይ ኢትዮጵያን ኮሚኒቲ ኢትዮጵያ ማህበረሰብ በራሱ ሎካል ወይም አዳራሽ ዳንኤል ተገኝቶ በዚህ ባለው ሁኔታ ላይ በትምህርት አሁን በተለይ ተማሪዎች የሚመረቁበት ሰዓት ስለሆነ ገና የሚቀጥለው አመት የሚመረቁ አሉ። ቀድሞ ነው መረጃዎችን ማግኘትና መሰብሰብ ባለቀ ሰዓት ብዙ ነገሮች አስቸጋሪ ሊሆኑ ይችላሉ። ስለዚህ ይገኛል ዳንኤል፣ ወላጆች እንድትገኙ እኛም እናሳስባለን። በዚህ ሁኔታ ተማሪዎች ብቻ ሳይሆኑ ወላጆችም ሚና ስለሚኖራቸው እሱም ከስቶኮልም ወጣ ብሎ ነው ያለው። ይሄ ለኢትዮጵያውያን የሚሰጥ አንድ አገልግሎት ዘርፍ በመሆኑ እንድትገኙ እናሳስባለን። በእንደዚህ አይነት መልኮቹ ነው ፕሮግራም መቀጠል የሚቻለው። እንግዲህ ሌላ የምትጨምረው እና የምታሳስበው ነገር ካለ?
እንግዲህ ሌላ የምጨምረው ነገር ምንድን ነው፣ ወጣቶቻችን ያው እድል ያለበት አገር ነው ያሉት። ወጣቶች ብቻ ሳይሆን እንደዚህ አዋቂዎችም እድል ያለ የትምህርት እድል ያለበት ሀገር ስለሆነ ያለ ነው። ከኢንፎርሜሽን አለማግኘት የተነሳ እንደ ወደኋላ እንዳንቀር ማድረግ የምንፈልገውን መማር የምንፈልገውን እንደው ሳንማር እንዳንቀር እንደው ኢንፎርሜሽን መሰብሰብ ያው እንድናረግ ነው። ምክንያቱም እንዳልኩት በጣም ብዙ የእድል ሀገር ነው፣ እድል ያለበት ሀገር ነው። ትምህርት ነፃ ነው። መግቢያ ኳሊፊኬሽኑ አሟልቶ ትምህርት መማር ስለሚቻል ኢንፎርሜሽን ከማግኘት የተነሳ እንዳንጠፋ አደራ ነው የምለው እና ማድረግ የሚችለው ነገር ካለ እኔ በግሌ በነፃ አገልግሎት ስለማደርግ እና በዚህ በቃ እንደው ያው ከኢንፎርሜሽን የተነሳ ከኢንፎርሜሽን ማጣት የተነሳ እንዳንጎዳ ነው ማለት የምፈልገው።
እንደ አንድ ዜጋ የራስን ለመወጣት ማለት ነው እና በጣም ጥሩ። አንድ ስቱዲዮ ባልደረባዬ ከአድማጮች የመጣ ጥያቄ አለ፣ ልታቀርብ ትፈልጋለች። አቅርብለት።
እሺ
እሺ፣ እሰማለሁ። ከአድማጭ የመጣው ጥያቄ ምንድን ነው? እሰማለሁ። ዳንኤል
አቤት
ትንሽ ከፍ ድምጽ። እሺ፣ ከአድማጭ የመጣው ጥያቄ እንግዲህ ከኢትዮጵያ ኮሚኒቲ ጋራ በሚቀጥለው ሳምንት ኢትዮጵያ ኮሚኒቲ ውስጥ ተገኝተው ለወላጆች እንደዚሁ አይነት ምክር ለመስጠት ፈልገዋል። ይሄንንስ ምክር ለመስጠት ወላጆች በዛ ቦታ እንዲገኙ እርስዎ ምን አይነት ጥሪ ያደርጋሉ? ኢትዮጵያስ ኮሚኒቲ ያው ይሄንን ትንቅስቀሳ ያደረገ ነው፣ እኛም ሰምተናል። በዛ የተነሳ እርስዎ ነው የሚያገኘነው። በዛ ወላጆች መጥተው ከወላጆች ጋራ ያሉት ግንኙነት ምን ይመስላል? እንዴት ቢሆን ነው መልካም? ወላጆች መጥተው ከእርስዎ ጋራ እንዴት ቢያደርጉ ነው ጥሩ ነገር የሚሆነው? የተማሪዎች ምርቃት ደርሷል። ልጆቻቸው ወደ ዩኒቨርሲቲ የሚልኩ ወላጆችም አሁን በር ላይ ነው ያሉት እና ለልጆቻቸው ለወደፊቱ ፕላናቸው ዛሬ ላይ ነው ማሰብ ያለባቸውና ወላጆችን ምን ይላሉ እርስዎ በዛን ቀን እንዲገኙ?
እንግዲህ ጥያቄውን እንደተረዳሁት ልመልስ። እንግዲህ ወላጆችን በተመለከተ ይሄ ኦልሞስት እንደ ግዴታ ነው ብዬ እንደው መናገር መደፍራለሁ። ልጆቻችን እንዲማሩ በትምህርትም እንዲልቁ ስለምንፈልግ እነሱን ደግሞ ሰፖርት ማድረግም ደግሞ እንደ ግዴታችን ነው። ተማሪዎችን መደገፍ የምንችለው ደግሞ ትክክለኛው ኢንፎርሜሽን ሲኖረን ነው። እና እዚህ ሀገር ያለው የትምህርት ቤት ሲስተም እኛ ሀገራችን የተማርንበት ያለፍንበት ሲስተም አንድ አይነት አይደለም። እና ስለ ሀገሩ ሲስተም ማወቅ አለብን፣ ስለ ትምህርት ሲስተም ማወቅ አለብን፣ ስለ አንዳንድ የኢንትራንስ ሪኳየርመንቶች ምን እንደሆኑ ማወቅ አለብን። እና ስናውቅ የበለጠ ወጣቶቻችን መርዳት እንችላለን። ብዙን ጊዜ ኮንፍሊክት የሚፈጠረው በቤተሰብ ውስጥ በተለይ ትምህርትን በተመለከተ ብዙ ኢንፎርሜሽን ስለሌለን እውቀት ስለሌለን ነው እንደው ያላግባብ በቃ ኮንፍሊክት የሚፈጠረውና በመገኘት ጥያቄዎችን በመጠየቅ ኢንፎርሜሽን በማግኘት ወጣቶቻችን ያው በሚያልፉበት የትምህርት ሲስተም የበለጠ ማወቅ እንችላለን ባይነኝና ወላጆችን እንደው ይቅርታ ብታደርጉልኝ ኦልሞስት እንደ ግዴታችን ብናየው ብዬ ነው ማስበው።
በጣም ጥሩ እናመሰግናለን። አንድ መስመር ላይ ያሉ አድማጭ አሉ በስልክ የደወሉ። ሃሎ ጤና ይስጥልኝ። መስመር ላይ ያሉ አድማጭ አሉ።
ጤና ይስጥልኝ። ገብቻለሁ?
አዎ ገብተዋል። እስቲ ጥያቄዎችን ያቀርቡ።
ኦኬ። ጤና ይስጥልኝ አቶ ዳንኤል፣ እንኳን ደህና መጡ። የኔ ጥያቄ አሁን ትምህርት ሰጣሉ ምናምን እያሉ ያሉት ያው ስለ ተማሪዎች ሁኔታ ነው። ግን ከዚሁ ጎን ለጎን ለምሳሌ ከሀገር ቤት ቀጥታ እንደዚህ በቀጥታ ሌጋል የሚምጡ በጋብቻ የሚምጡ ወይንም እንደዚህ በተለያየ መልክ ለሚመጡ ሰዎች ምንም አይነት የዚህ የስፋሬ ምንም አይነት ኢንፎርሜሽን ለሌላቸው ሰዎችስ ምን አይነት መረጃ መስጠት ይችላሉ ወይንም ትምህርት ሊሰጡ ይችላሉ እርዳታ ሊሰጡ ይችላሉ ብዬ ለመጠየቅ ነው። ምክንያቱም በጣም አስፈላጊ ነገር ነው። ሰዎች አንዳንድ ሰዎች ይመጡና ስራ እንጀምራለን፣ ስራ ከጀመርን በኋላ ከዛም በኋላ ምንም አይነት ሌላ አይነት ነገር እናገኛለን የሚል ተስፋ ሳይኖረን ዝም ብለን ያለ ትምህርት የምንቀርበት እንትን አለ እና ለነዛ ሰዎች የሚሰጡት ትምህርት ይኖራል ወይ? ይሄንን ለመጠየቅ ነው ወንድሜ።
አቶ ዳንኤል ሰምተዋል ጥያቄውን?
ምንም አልተሰማኝም።
አልተሰማውትም። ኦኬ። እኔ አሳጥሬ ለማቅረብ ሞክራለሁ። ጥያቄው ያሉት ምንድነው? አሁን እናንተ የምትረዱት የምታቀርቡት በተለይ እዚህ ለተማሩት እዚህ ጂምናዚየም እንደዚህ አይነት ሁኔታ ላለ ነውና ብዙዎች ደግሞ ኢትዮጵያውያን በተለይ ቀጥታ ከኢትዮጵያ በጋብቻም በህጋዊም በሌላ መንገድ መጥተው ምንም ኢንፎርሜሽን ሳያገኙ ያው ከአንዳንድ ሁኔታዎች ወደ ስራ ይገቡና ከዛ በኋላ ከስራ ከተወሰነ ጊዜ በኋላ መማር ይፈልጉና የት መሄድ እንዳለባቸው አያውቁም። ብዙ ክፍተቶች አሉ በእንደዚህ ሁኔታ። እና እናንተ አገልግሎታችሁ እዚህ ለተማሩ ብቻ ነው ወይንስ ከኢትዮጵያ ቀጥታ መጥተው መማር ትምህርታቸውን እዚሁ መቀጠል ለሚፈልጉ ወይም ደግሞ እንደዚሁ በተለያየ ሁኔታ መጀመሪያ ስራ ላይ ገብተው ምንም ሳይማሩ በኋላ ትምህርት መማር ለሚፈልጉ እርዳታ ታረጋላችሁ ወይ ነው ጥያቄው?
አዎ ጥሩ ጥያቄ ነው። የምንሰጠው አገልግሎት ትምህርትና ሙያን በተመለከተ ነው እና እዚህ ለተማሩትም ወጣቶች የሚሆን ነው። ከሀገር ቤትም ወይ ሃይ ስኩል ጨርሰው ወይም ደግሞ ዲግሪ ይዘው ለመጡም ለነሱም አስፈላጊውን እንክብካቤ አስፈላጊ ኢንፎርሜሽን እንሰጣለን። ስለዚህ ሁለቱን የሚያጠቃልል ነው፣ እዚህ የተማሩትንም ከውጭ ሀገር የመጡትንም።
በጣም ጥሩ አቶ ዳንኤል። እንግዲህ ይሄ ጉዳይ ቀላል አይደለም። እዚህ በማህበረሰቡ በዚህ በእኛ አካባቢ ብዙ የመወያያ ነጥብ ሆኖ የሚቀጥል ይመስለኛል። በርካታ ሰዎች ጥያቄ እንዳላቸው ይሰማኛል። ለዛሬ በዚህ እንሰነባበታለን። ሌሎች ጥያቄዎችን ይዘን እርሱም ወደ ስቶክሆልም ሲመጡ ወይ እዚሁ ስቱዲዮን ብቅ ብለው በለጠ ጥያቄውን ሰፋ አድርገን የምናይበት ሁኔታ ይፈጠራል። ለዛሬው ለሰጡን ማብራሪያ በጣም አመሰግናለሁ። እግዜር ይስጥልኝ።
እግዚአብሔር ይስጥልን። ሰላም ሁኑ። መልካም አገልግሎት ነው። በጣም አመሰግናለሁ።
አሜን አሜን። መልካም ሁሉ። እንደምንውላችኋል አድማጮቻችን። ከቀኑ 15 ሰዓት ከ10 ሆኗል። የሳምንቱ አጠር ያሉ በዜናዎች ቀጥለው ይሰማሉ። ዘነኛው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የዓለም የሙዚቃ ሰንጠረዥን ቢልቦርድ በአንደኝነት መምራቱን ተከትሎ በርካታ ዓለም አቀፍና የሀገር ውስጥ ሚዲያዎች ቃለ ምልልስ ለማድረግ ሲሻሙ ተስተውለዋል። ከሁለት ሳምንት በፊት ኢትዮጵያ የተሰኘ አልበሙን የለቀቀው ቴዲ አፍሮ በኢትዮጵያ ታሪክ በርካታ ሲዲዎችን በአንዴ በማሳተም ግንባር ቀደም የሆነ ሲሆን 600 ሺህ ኮፒዎችን ለገበያ አሰራጭቷል። በተከታታይም በኢንተርኔት አማካኝነት ዘፈን የሚሸጡ ዓለም አቀፍ ድርጅቶች ድረገጽ ላይ በሽያጭ አናት ላይ የተቀመጠ መቀመጥ የቻለ ሲሆን በማስከተልም ያለም የሙዚቃዎችን ሽያጭና ተደማጭነታቸው መሰረት በማድረግ ደረጃ በመስጠት የሚታወቀው የቢልቦርድ ሰንጠረዥ ያለም ሙዚቃዎች በሚለው ርዕስ ስር በተደማጭነትና በሽያጭ ግንባር ቀደም አድርጎታል። በዚህም በኢትዮጵያ ታሪክ ለመጀመሪያ ጊዜ በአፍሪካ ደግሞ በ2017 አንደኛ አልበም በመሆን ታሪክ ሰርቷል። ይህን ተከትሎ በርካታ ዓለም አቀፍ ሚዲያዎች ኢንተርቪው እየሰጠ ሲሆን አሶሺየትድ ፕሬስ፣ ዘ ጋርዲያን፣ ቢቢሲ ከዋነኞቹ ሲሆኑ የሀገር ውስጥ ሚዲያዎችም የፊት ገጽ ሽፋንን ተቆጣጥሯል። ከተለያዩ ሚዲያዎች ካታ ጥያቄዎች የቀረቡለት ሲሆን እንደጋጣሚ ኢትዮጵያ አደጋ ላይ ባለችበት ሰዓት መወለዱን ጠቅሶ ሁሉም በጋራ በመሆን ችግሮቹ ቢኖሩም በጋራ በመቆም የሚያዋጣ መሆኑን ጠቅሷል። በተለይ የጎሳና የሃይማኖት ልዩነት ሀገሪቷን ወደ ችግር ውስጥ እንደከተታትም ለመገናኛ ብዙሃን አስረድቷል። በቄለም ወለጋ በህዝባዊ ተቃውሞ ወቅት ወጣቶችን ሲገድልና ሲያስገድል የነበረው ያገዛዙ ዋነኛ ተልእኮ ፈጻሚ የሆነው የደህንነት አባል ላይ እርምጃ እንደተወሰደበት ተገልጿል። በርካታ ወጣቶችን ሲገድልና ጠቁሞ ሲያስገድል በነበረው አብራ ቡልቻ ላይ የግድያ እርምጃ የተወሰደው ከትናንት በስቲያ መሆኑን ተዘግቧል። አብራ ቡልቻ የውሃት ኦህዴድ ተላላኪ በመሆን ከገደላቸውና ካስገደላቸው ከተማ ወጣቶች መካከል ወጣት ኢያሱ ሰለሞን እንደሚገኝበት ሲገለጽ፣ ስውር ህዝባዊ ግብረ ኃይሉ ሰሞኑን በወሰደው በዚህ እርምጃ አብራ ቡልቻ ከመገደሉን ባሻገል ግብር ተባባሪ የሆነ ወንድሙ ክፉኛ የመቁሰል አደጋ እንደደረሰበት ታውቋል። በኦሮሚያ ክልል በህዝባዊ አመፁ ጊዜ ወጣቶችን ሲገድሉና ሲያስገድሉ በነበሩ ደህንነቶችና ተላላኪዎች ላይ እርምጃ መውሰዱ ተጠናክሮ ሲቀጥል፣ ሰሞኑን የተገደለው አበራ ቡልቻ ባለፈው አንድ ወር ውስጥ እርምጃ የተወሰደበት ሶስተኛው የደህንነት አባል ነው። የአርበኛ ጎቤ መልኬ የእህት ልጅ ታፍኖ መወሰዱ ተነግሯል። ከሰዓት ምንጮች እንደተገኘው ዘገባ ከሆነ የአርበኛ ጎቤ እህት ልጅ የሆነው ወጣት ዳዊት ጠንጋው ከትናንት በስቲያ ነው በወያኔ ታጣቂዎች ታፍኖ የተወሰደው። ታጣቂዎቹ ወጣት ዳዊትን አፍኖ የወሰዱበት ምክንያት ያልተናገሩ ሲሆን በጎንደር ሁለተኛ ፖሊስ ጣቢያ እንደታሰረ ማረጋገጣቸውን ምንጮች ጠቅሰዋል። አርበኛ ጎቤ መልኬ ያለፈውን ህዝባዊ አመፅ ተከትሎ እጅግ በርካታ ሀብትና ንብረቱን ትቶ የሀገሩን ነጻነት ለማስከበር ከወያኔ ጋር ባደረገው ለአስጨራሽ ፍልሚያ በርካቶችን ድባቅ የመታል አገዛዙ ኃይላት ራስ መታት የሆነና በመጨረሻም መደለያ በቀረበበት ዘመዱ አማካኝነት የተሰዋ ስመጥር ጀግና መሆኑ ይታወቃል። አገዛዙ በጎንደር በባህር ዳርና በተለያዩ ከተሞች ወደፊት አመፅ የቀሰቀሰ ሱብኛል ብሎ የፈራቸውን ወጣቶች እያሳደደ መግደል፣ ማሰርና ማሰቃየት ስራዬ ብሎ እንደተያዘው ከየከተሞቹ የሚደርሱ መረጃዎች ያመለክታሉ። ከዚህም ባሻገር የወልቃይት ተወላጆች የሆኑ ወጣቶችን በአዲስ መልክ በጅምላ እያደኑ ማሰር መጀመራቸውም ተመልክቷል። በዶክተር ቴዎድሮስ አዳኖም ላይ የተካሄደ ያለው ተቃውሞ ዘመቻ ዓለም አቀፍ የመገናኛ ብዙሃን ሽፋን እያገኘ መሆኑን ተጠቅሷል። ሎስ አንጀለስ ሴንቲል፣ አፍሪካን ኒውስና በርካታ የውጭ ሚዲያዎች ኢትዮጵያን በመወከል የዓለም የጤና ድርጅት ዳይሬክተር ለመሆን የሚወዳደሩት ዶክተር ቴዎድሮስ አዳኖም በኢትዮጵያውያን ዘንድ የተቀናጀና ተከታታይ ተቃውሞ ዘመቻ እየተካሄደባቸው እንደሆነ ተስነብበዋል። ዶክተር ቴዎድሮስ አዳኖምን በማስተዋወቁ ረገድ ከአንዳንድ አካላት ድርጅቱን ለመምራት ብቃት እንዳላቸው ቢገለጽም በበርካታ ኢትዮጵያውያን ዘንድ ብቁ አይደለም የሚል ተቃውሞ እንደገጠማቸው ጋዜጦቹ ዘግበዋል። በተለይም ተቃውሞን ያከፋው ዶክተር ቴዎድሮስ ከፍ ያለ የሰብአዊ መብት ጥሰትና ጭቆና በዜጎቹ ላይ የሚፈጸመው የኢትዮጵያ መንግስት ዋነኛ ሰው መሆናቸው እንደሆነ መገናኛ ብዙሃኑ ጠቅሰዋል። የኢትዮጵያ መንግስት ሰብአዊ መብት አያያዝ ሁኔታ ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ ፍሪደም ናውን ጨምሮ በበርካታ የመብት ተሟጋቾች ዘንድ በደንብ ተመዝግበው የሚገኝ መሆኑን ያወሱት ሚዲያዎቹ በዩናይትድ ስቴትስ ስቴት ዲፓርትመንትም በአመታዊ ሰብአዊ መብት አያያዝ ሪፖርት ላይ ሰፍሮ እንደሚገኝ ገልጸዋል። ዶክተሩን የመቃወሙ ዘመቻ ትዊተርና ፌስቡክን ጨምሮ በተለያዩ ማህበራዊ ሚዲያዎች ተጠናክሮ የቀጠለ ሲሆን የፊታችን ጁላይ 22 በስዊዘርላንድ ጄኔቭ የተባበሩ መንግስታት ድርጅት ጽህፈት ቤት ፊት ለፊት አውሮፓ አቀፍ ሰልፍም ተጠርቷል። የቀድሞ የኦሮሞ ነጻነት ግንባር አመራር አቶ አሚን ጁንዲ ሰሞኑን በሰጡት ቃለ ምልልስም የዶክተር ቴዎድሮስ አዳኖም ለዓለም ጤና ድርጅት ዳይሬክተርነት መታጨት ለኢትዮጵያውያን ስድብ መሆኑን በመጥቀስ የተጀመረው የተቃውሞ ዘመቻ ተጠናክሮ እንዲቀጥል ጥሪ ማቅረባቸው ተዘግቧል። አቶ ፈቃደ ሸዋቀና ባደረባቸው ህመም ከዚህ ዓለም በሞት ተለይተዋል። ከትናንት በስቲያም ቀብራቸው በአሜሪካ ተፈጸመ። ላለፉት 23 ዓመታት በአሜሪካ በስደት ይኖሩ የነበሩት አቶ ፈቃደ የኢህአዴግ ስልጣን መያዝ ተከትሎ ከአዲስ አበባ ዩኒቨርሲቲ ከተባረሩት 42 መምህራን አንዱ እንደነበሩ የህይወት ታሪካቸው ያመለክታል። በአሜሪካ በነበሩበት ረጅም ጊዜያቶች አቶ ፈቃደ ሸዋቀና በኢትዮጵያ ፖለቲካ ውስጥ ከፍተኛ ተሳትፎ ሲያደርጉ የነበረ ሲሆን ገዢው ኢህአዴግ መንግስት በንጹሃን ሰዎች ላይ የሚፈጸመውን የሰብአዊ መብት ጥሰቶች በተለያዩ መድረኮች ለህዝብ በማሳወቅም ይታወቃሉ። በሰብአዊ መብት ተሟጋችነታቸው ጭምር የሚታወቁት አቶ ፈቃደ በወቅታዊ የኢትዮጵያ ፖለቲካና ማህበራዊ ጉዳዮች ላይ በተለያዩ መገናኛ ብዙሃን ላይ በመቅረብ ሙያዊ ትንታኔ ሲያቀርቡ እንደነበረ የሚታወስ ነው። ገዢው ኢህአዴግ መንግስት በንጹሃን ሰዎች ላይ የሚፈጸመውን የሰብአዊ መብት ጥሰቶች በተለያዩ መድረኮችም ለህዝብ በማሳወቁ ይታወቃሉ። በሰብአዊ መብት ተሟጋችነታቸው ጭምር የሚታወቁት አቶ ፈቃደ በወቅታዊ የኢትዮጵያ ፖለቲካና ማህበራዊ ጉዳዮች ላይ በተለያዩ ሚዲያዎች ላይ በመቅረብ ሙያዊ ትንታኔ ሲያቀርቡ እንደነበረም ይታወሳል። በአሜሪካ በሜሪላንድ ግዛት ይኖሩ የነበሩት የቀድሞ የአዲስ አበባ ዩኒቨርሲቲ መምህር አቶ ፈቃደ በ1985 ዓ.ም ከዩኒቨርሲቲ ከመባረራቸው በፊት ለ10 ዓመት ያህል በመምህርነት አገልግለው እንደነበረም ለመረዳት ተችሏል። አቶ ፈቃደ በእስር ላይ የሚገኙ የፖለቲካ እስረኞች እንዲፈቱና የሰብአዊ መብታቸው እንዲከበርም ሰፊ የማስተባበርን ስራ ሲሰሩ መቆየታቸውም ተዘግቧል። አቡነ ዘካርያስ የተጭበረበሩትን 1.6 ሚሊዮን ብር ራሳቸው እንደከፈሉ ተዘግቧል። ቀደም ሲል የምስራቅ ጎጃም ሀገረ ስብከት አስተዳደርና የነበሩትና አሁን የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ሲሆኑት አቡነ ዘካርያስ በሐሰተኛ ሰነድ ተጭበርብረው ህንጻ በመግዛታቸው የከሰረውን ገንዘብ ከምዕመናን በማሰባሰብ ራሳቸው ከፍለው መጨረሳቸው ተነግሯል። የቅዱስ ሲኖዶስ አባል የሆኑት አቡነ ዘካርያስ ቀደም ሲል ያስተዳድሩበት በነበረው ሀገረ ስብከት ስር ለሚገኙ ደቀ መዛሙርት ማሰልጠኛና ለአብነት ትምህርት ቤት ሰዎች ድጋፍ እንዲሆን በማሰብ ነበር አንድ ህንጻ ለመግዛት ተስማምተው 1.6 ሚሊዮን ብር በላይ ቀብድ የከፈሉት። ይሁንና ህንጻው ሊሸጥላቸው የተስማማቸው ግለሰብ ውሉ እንዲፈጽም ያስፈጸማቸው በሐሰተኛ የሰነድ ማስረጃ በመሆኑ ገንዘቡን እንደተቀበለ ወዲያውኑ ሲሰወር ሻጭ መሰወሩ እንደታወቀ የሰበካ ጉባኤው ስራ አስፈጻሚ አባላት በህግ ሲጠየቁ መንፈሳዊ አባታችን ስላዘዙን ገንዘቡን ወጪ አድርገናል በማለት የሰጡትን ቃል ተከትሎ አቡነ ዘካርያስ ኃላፊነቱን ይወስዳሉ በማለታቸው የስራ አስፈጻሚ ኮሚቴ አባላት በነጻ ተሰናብተዋል። አቡኑ ይህንን ተከትሎ ከምስራቅ ጎጃም ሀገረ ስብከት ተነስተው ወደ አሜሪካ የተመደቡ ቢሆንም ላለፉት 8 ዓመታት ሳይከፍሉ የቆዩትንና ኃላፊነት የወሰዱበትን 1.6 ሚሊዮን ብር በሁለት የዕለት ሰንበት የምዕመናን ተሳትፎ ማሰባሰብ ሰሞኑን ገቢ ማድረጋቸውን በሀገር ቤት የሚታተም ሪፖርተር ጋዜጣ ዘግቧል። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል። Yeah. አድማጮቻችን ፕሮግራማችን እንደቀጠለ ነው። ቀደም ብለን ባስተዋወቅነው መሰረት አሁን ወደ ተለያዩ አውሮፓ ሀገሮች ደውለናል። ወደ አልባት ጄኔቭ ስዊዘርላንድ እና ኖርዌይ ኦስሎ ደውለን የኢትዮጵያውያን ፊታችን ሜ 22 በጄኔቭ ስዊዘርላንድ የዶክተር ቴድሮስ አድሃኖምን ለዓለም የጤና ድርጅት ሊቀመንበርነት መሆን በመቃወም ታላቅ የተቃውሞ ሰልፍ ይደረጋል። ይህ አውሮፓ አቀፍ የተቃውሞ ሰልፍ ምን ይመስላል? ዝግጅቱስ እንዴት ነው? የሚሉት ነገሮች ለመነጋገር ነው እንግዶች የጋበዝነው። መስመር ላይ እንግዶች አሉ መስለኛል። ጣና ያስጥልኝ እንደምናረፈዳችሁ እንደምንዋላችሁ።
እግዚአብሔር ይመስገን።
ሁለታችሁም አላችሁ መሰለኝ። እንግዲህ እራሳችሁን አስተዋውቁና ለአድማጮቻችን ግር እንዳይል አንዳችሁ ጀምሩና ከዛ ነጥቦችን እናነሳለን።
ኖርዌይ ነው።
ኦኬ አመሰግናለሁ። ሌላስ?
ዮሴፍ አፎርቅ ነኝ ከስዊዘርላንድ።
በጣም ዮሴፍ አፎርቅና ፍቅሬ እናመሰግናለን። እንግዲህ እንደምታውቁት የፊታችን ሜ 22 የሚደረገውን ታላቅ አውሮፓዊ ተቃውሞ ሰልፍ ተመለከተ የተለያዩ ዝግጅቶች እየተደረጉ ይገኛሉና ምናልባት ቅድሚያውን ጄኔቭ ላለ ሰው ልስጥና እዛው ስለሆነ ፕሮግራሙ የሚካሄደው በጄኔቭ የሚደረገው ተቃውሞ ሰልፍ ምናልባት በአካባቢያችሁ እንዴት እያስተባበራችሁ እናንተም እንዴት እየተዘጋጃችሁ እንደሆነ በአካባቢው ያለውንም ድባብ ጨምረው ቢገልጹልን።
ኦኬ ለማስተካከያ ኖርማሊ እኔ ጄኔቭ አይደለም የምኖረው።
ኦኬ።
ከጀርመንኛ አልተናጋሪው ፓርት ነው ስዊዘርላንድ። ይህ ሰላማዊ ሰልፍ እንደ ማማስቱን ማስታወቂያውን እንዳያችሁት ከዚህ በፊት የኢትዮጵያ ሰብአዊ መብት እና ዲሞክራሲ ጉዳይ በስዊዘርላንድ እና የአውሮፓ ዲሞክራሲና ፍትህ ኢትዮጵያ በኢትዮጵያ ታክስ ፎርስ በጋራ የጠሩት ሰላማዊ ሰልፍ ነው። በጋራ ነው ዝግጅት እያደረግን ያለ ነው። ሁሉንም በየሀገሩ ወርኪንግ ግሩፕ አቋቁሞ ቅስቀሳዎችን እያደረገ ነው። ምክንያቱም በርከት ብለን እዛ ቦታ ላይ መገኘታችን ትልቅ ተጽዕኖ ይፈጥራል ብለን እናምናለን። ስዊዘርላንድ ያለው ማህበረሰብ ብቻ ሳይሆን በመላው አውሮፓ የምንገኝ ኢትዮጵያውያን በቦታው ተገኝተን ድምጻችንን ማሰማት አለብን። እንደዛ ሲሆን ነው ተጽዕኖ ሊያሳድር የሚችለው። እንደምታዩት በየሶሻል ሚዲያ የሚደረገው ድምጽ የራሱ የሆነ ኮንትሪቢዩሽን እያደረገ ነው። ሜቢ ትላንትና ኒውዮርክ ታይምስ ላይ ካያችሁት የተወሰኑ የእኛም ጩኸቶችን የሚያንጸባርቁ ጽሁፎች እያየን ነው እና በቦታው መገኘት ለሁላችንም ወሳኝ ነው ብዬ አምናለሁ። ስዊዘርላንድ ላለ ነው ብቻ ሳይሆን ከሌላም አውሮፓ ሀገራት ኢትዮጵያውያን ተሰባስበው ይህ አንድ አምባገነን ስርዓት መሪ የነበረ በውጭ ጉዳይ ሚኒስቴርነት፣ በጤና ጥበቃ ሚኒስቴርነት ያንን ስርዓት ሲያገለግል የነበረ ይህም ማለት በከፍተኛ የስልጣን እርከን ላይ ሆኖ ውሳኔዎችን ሲወስን የነበረ ባለፉት 25 ዓመታት ኢትዮጵያ ውስጥ ለተፈጸሙ የሰብአዊ መብት ጥሰቶች፣ ግድያዎች፣ እስራቶች፣ የዘር ማጥፋት ወንጀሎች በሙሉ ተጠያቂ የሆነ ግለሰብ ለዚህ ስልጣን እጩ ሆኖ መቅረብ አሳፋሪ ነው። እንደ ኢትዮጵያዊም እንደ አፍሪካዊም በጣም አሳፋሪ ነው። ከዛ ሌላ ከሱ በስተጀርባ ያሉ ሎቢ የሚያደርጉ ትልልቅ ፋርማ ካምፓኒዎች እንዲሁም ባለሀብቶች እንደ ድሮ አፍሪካን አሁንም እነሱ ባስቀመጡላት አሻንጉሊት ማሽከርከር የሚፈልጉ አካላት ናቸው። ኢትዮጵያ ደግሞ በዚህ ሰው ተወክላ ለእንደዛ መሳሪያ ስትሆን ማየት በጣም አሳፋሪ ነው እና ይሄንን በጋራ ልንታገለው ይገባል። ማስቆም የምንችለው ደግሞ ጠንካራ የሆነ በ22 ያንን ጄኔቫ የሚገኘውን ከተባበሩት መንግስታት ፊት ለፊት የሚገኘው አደባባይ መሙላት ስንችል፣ መታየት ስንችል፣ ደምቀን መጮህ ስንችል ብቻ ነው ብዬ አምናለሁ። ሜቢ ሌሎች ተጨማሪ አስተያየቶች ካሉ ለልቀቅ ቦታው። አመሰግናለሁ።
አመሰግናለሁ። በኖርዌይ ኦስሎ እና በአካባቢው ያለው ሁኔታ ደግሞ የኖርዌይ ወንድማችን ብትገልጽልን።
በጣም አመሰግናለሁ። መጀመሪያ ይሄን ነገር ስለሰጣችሁን ወንድሜ እንደገለጸው የዚህ የአንጃም ባገነን ገዢ ቡድን ቁንጮ የሆነ ግለሰብ በዚህ መልኩ እኛም መጥቶ ዓለም ገጽታ ላይ ራሱን ለማሳየት የበቃበት ሁኔታ ለእኛም መፍረት ነው። ከዚህም ባሻገር ይሄ አይነት አካሄድ እኛ ትግላችንን ተዋቅለን በኮሚቴ ደረጃ እንዲሁም እኔ የምንቀሳቀስበት ወይም ደግሞ አሁን እዚህ በኖርዌይ በማስተባበር ላይ ያለው የዲሞክራሲያዊ ለውጥ ድጋፍ ለውጥ በኢትዮጵያ ድጋፎች ድርጅት በኖርዌይ እንደዚህ አይነት ኢትዮጵያ ውስጥ የሚደረጉ በደሎችና ሰቆቃዎችን ከማጋለጥ ጀምሮ ዲሞክራሲያዊ ስርዓት ከዛ ሀገር ላይ እንዲሰፍን የሚታገሉ ኃይሎችን ሁሉ በመርዳት የሚታወቅ ድርጅት ነው እና ኢትዮጵያውያንና ትውልደ ኢትዮጵያውያን በእንደዚህ አይነት አሳፋሪ እንቅስቃሴዎች ላይ የተሰማሩ ሰዎችን በየትኛውም ቦታ ላይ በተለይም በአካባቢያችን በሚገኙበት ሰዓት ደርሰው በማሳፈር ለዓለም በማሳወቅ ከዚህ በፊት ብዙ ልምድ አላቸው እና እኛም በኖርዌይ የምንገኝ ኢትዮጵያውያን በዚህ መልኩ ይሄ ሰው በዓለም ገጽታ ላይ ራሱን ለማሳየት የሞከረበትን ሁኔታ ለማሳፈር እና በዚህ መልኩ እዛ ቦታ ላይ ኢትዮጵያን እንዳይወክል ለማድረግ በጄኔቭ የተዘጋጀው ሰላማዊ ሰልፍ ከድምቀትን ባሻገር ተገቢውን መልእክት ማስተላለፍ የሚችል እና መልእክቱንም ተቀብለው ተግባራዊ የሚያደርጉ ሰዎችን ለመድረስ የሚያስችል ጩኸት ከኢትዮጵያውያን እንዲሰማ እዚህ አካባቢ ታስክ ፎርስ በኦስሎም በትላልቅ አራት ከተማዎች ያሉ ኢትዮጵያውያንን ለማስተባበር አንድ ግሩፕ አቋቁመናል። በዛ በኩል እንቅስቃሴዎች እየተከናወኑ ነው ያሉት እና ይሄ እንቅስቃሴ እኛ እየተንቀሳቀስን ያለነው በኢትዮጵያውያን ብቻ ሳይሆን ይሄ ለአፍሪካም እፍረት፣ አፍሪካ ሁሉ ግዜም ዲክታተሮች ምሳሌ፣ የገዳዮች ምሳሌ ሆና ባለችበት ሁኔታ እነዛን ሰዎች እንደገና እኛን ወክለው በአለም ገጽታ ላይ እንዲቀመጡ የማድረግ ስራ ከነዚህ ከዌስተርኖች በኩል እየተሰራብን ያለ ደባ ስለሆነ ይሄንን ኢትዮጵያውያን በቁርጥ ወጥተው አይደለም አይሆንም የሚል መልእክት ማስተላለፍ መቻል አለባቸው ብለን አምነን እየተንቀሳቀስን ያለ ነው እና በዚህ በኩል ብዙ ኢትዮጵያውያን በጣም ብዙ ጥሩ ምላሽ እየሰጡ ነው ያሉት። ለመሄድ ከመደራጀት ባሻገር ለሄዱ የአስተሙ ሰዎችንም ጭምር በመርዳት ተወክለውም እዛ ቦታ እንዲገኙ የማድረግ ከዛም በዘለለ ደግሞ በሚዲያው በኩልም ከፍተኛ እንቅስቃሴ በትዊተሩም በፌስቡክም እንቅስቃሴ እንዲደረግ በእኛ በኩል ጥረት እየተደረገ ነው ያለው። ሌሎች ነገሮችን ከጠየቃችሁ እንመለስበታል።
እናመሰግናለሁ። ወደ ዮሴፍ ለመለስና እንግዲህ በዶክተር ቴድሮስ ላይ የተደረገ ያለው ተቃውሞ ቀደም ብሎ የጀመረ ነው። እሳቸው ለዚህ ፖስት እንደሚወዳደሩ ካሳወቁ ጀምሮ እንግዲህ ካለፈው ከአንድ አመት ወዲህ እና ኢትዮጵያውያን በተለያየ ጊዜ በኢሜል፣ በፌስቡክ፣ በትዊተር፣ በሰላማዊ ሰልፍ በተለያዩ ነገሮች የተለያዩ ጥረቶችን እያደረጉ ቆይተዋል እና አሁን የመጨረሻው ሰዓት ላይ የተደረሰበት ሁኔታ ነው ያለውና እስካሁን የተደረጉ ውጤቶች ምን ይመስላሉ? ውጤት በማስገኘት ረገድ አንዳንድ የስርዓቱ ደጋፊዎች ቀደም ብለው እንዳሸነፉ በመቁጠር ደስታቸውንም የገለጹ ያሉ ወገኖች አሉ በእነሱ ወገን እና ይሄ ምን ያህል ድረስ ነው አሁን ኢትዮጵያዊው ጥረቱን መቀጠል ያለበት ብለው ያምናሉ? በአንጻሩም ደግሞ እነዚህ ምዕራብ ሀገሮች የተወሰኑ ሀገሮች እንደነ ታዋቂዎቹ ቢሊዮነሮች እነ ቢል ጌትስን ጨምሮ ለቴዎድሮስ አድሃኖም ድጋፋቸውን እያሳዩ ባሉበት በዚህ ወቅት ጥላ ያጠላበትም ወይ ኢትዮጵያውያን በሚያደርጉት ተቃውሞ ላይ እና ምን አስተያየት አላችሁ እናንተ?
እንግዲህ ያነሳው ሀሳብ ሰውየው ሎቢ የሚያደርግ ካምፓኒ ተቀጥሮለት ብዙ ሚሊዮን ኢትዮጵያውያን በረሀብ የሚያልቁበት ሀገር ላይ አንድን ሰው የአንድን ሰው ኢሜጅ ወይም የአንድን ስርዓት ኢሜጅ ለመገንባት ሲባል ብዙ ሚሊዮኖች ተከፍሎ ለሎቢንግ ካምፓኒ እንዲሁም ከጎኑ ትልልቅ የዓለም አቀፍ ካምፓኒዎች በተለይ የመድኃኒት ካምፓኒዎች እንደለመዱት ያው አፍሪካ ላይ ሸቀጦቻቸውን ለመሸጥ የሚያስቡ ካምፓኒዎች ከጀርባ አሉ። ነገር ግን ድምጽ የሚሰጡ አካላት እንግዲህ ባለኝ መረጃ መሰረት አንድ ሀገር አንድ ድምጽ ነው ያለው። ድምጽም የሚሰጡ አካላት የዓለም የጤና የሀገራቱ የጤና ተወካዮች ናቸው። ልክ እንደኛ ሀገር የጤና ሚኒስቴር ጤና ጥበቃ ሚኒስቴር እንደምንለው በዛ አቻ ያው የሆኑ የሀገራቱ ተወካዮች ናቸው ድምጽ የሚሰጡት። እንግዲህ ቻይና እና ሉክሰምበርግ ሁሉ አይነት ድምጽ ነው የሚኖራቸው። ምክንያቱም አንድ ሀገር አንድ ድምጽ ነው። ስለዚህ እስከ ላስት ሚኒት ድረስ እኛ ጥረታችንን መቀጠል መቻል አለብን። በተለይ በየሀገራችን ያሉ የጤና ጥበቃ ሚኒስቴሮች ማለትም ድምጽ የመስጠት አቅሙ ያላቸው የሚመለከተው ሚኒስቴር መስሪያ ቤትን ማንኳኳትን መቻል አለብን። ጄኔቭ መጥቶ መጮህ ብቻ ሳይሆን ለምሳሌ ስዊድን ወይ ኖርዌይ ያላችሁ ስዊድንን ወክሎ ኖርዌይን ወክሎ ድምጽ የሚሰጠውን አካል መድረስ መቻል አለባችሁ። በአካልም ይሁን በደብዳቤም ደርሳችሁ ይህንን ነገር ግልጽ አድርጋችሁ አስረድታችሁ ተጽዕኖ መፍጠር አለባችሁ። አንድ ድምጽ ቫልዩ አለውና እና በየዓለሙ ያለው ኢትዮጵያውያን ሚኖር ኢትዮጵያውያን ይህንን ማድረግ መቻል አለባችሁ። እንደምናውቀው አፍሪካውያን አሁን እስካለን መረጃ ድረስ እንግዲህ አፍሪካ ህብረት ሙሉ እንትኑ ለሱ ድጋፉ ለሱ ሰጥቷል የአፍሪካ ተራ ነው በሚል ሌሎች ሀገራት እንግዲህ እኛ መድረስ መቻል አለብን። እውነታውን ማሳየት እውነታውን ለማያውቁ ሀገራት መራጮች ማሳየት መቻል አለብን። በቦታው ተገኝተን የምናደርገው ጨዋታም የራሱ የሆነ መልእክት ያስተላልፋል። እና አረፈደም አሁንም ምክንያቱም ተቀደም እንዳልኩት ነው ኒውዮርክ ታይምስ ያወጣውን ዘገባ አይታችኋል። የጤና ጥበቃ ሚኒስቴር በነበረበት ወቅት ቴድሮስ የሸፈናቸውን የሀገሪቷን ቱሪዝም እና የስርዓቱን ኢሜጅ ያበላሻል በሚል ይፋ መደረግ የነበረበትን የኮሌራ ወረርሽኝ ደብቆ የቆየ ባለስልጣን የነበረ ነው። ስለዚህ ይህን ያህል እምነት የሚያሳጣ ስራ የሰራ ሰው ለዚህ ቦታ ተገቢ እንዳልሆነ ለሚመለከታቸው አካላት መድረስ መቻል አለብን። እኔ ረፍዷል ብዬ አላምንም። ምክንያቱም በየዓለም አቀፍ ሚዲያዎች እንደዚህ አይነት ነገሮች ከተነሱ እኛም የበለጠ እንዲነሱ ጨዋታችንን ካሰመን በየአካባቢያችን ላሉ ሚዲያዎች ላሉ መራጭ አካላት መድረስ ከቻልን ማስቆም እንችላለን ብዬ አስባለሁ። ይህን ያለ የት ሆኗል ብዬ አላስብም።
በጣም ጥሩ። የኖርዌይ ወንድማችን እዚሁ ላይ ጨምረ ለምሳሌ ዶክተር ቴዎድሮስ የሚያሸንፉ ከሆነ ለኢትዮጵያ በተለይ በተቃውሞ ጎራ ላለው ወገን ሽንፈት ነው የሚሉ ወገኖች አሉ። እስቲ ሁለቱንም አንድ ላይ ብታያቸው።
አመሰግናለሁ። ወንድሜ እንደጠቀሰው በዚህ በተለይ ካምፔኑ ላይ አሁን እያደረግን ባለነው የቅስቀሳ ስራ ላይ የጭፍን የአፍሪካዊነት ደጋፊዎች እና የወያኔ አቀንቃኞች አሸነፍን ብለው የሚጨፍሩበትን ሁኔታ በተለያየ ሚዲያ ላይ የምናየው ነገር አለ። ያ በጣም ሁሉ ጊዜ የሚነሱ ሞራሊ ሳይኮሎጂካሊ እኛ እንዳንሰራ የሚጠቀሙበት ቴክኒክ እንጂ ይሄ ሰውዬ በየትኛውም ሁኔታ ያሸነፈበትን ሁኔታ ልለይ የምንችለው በእለቱ ድምፅ ሰጥቶበት ሲያልፍ ብቻ ነው። እስከዛ ድረስ ግን ወንድሜ እንዳለው በእያንዳንዱ ቀዳዳዎች ገብቶ የዚህን ሰው ገጽታ ምን አይነት እንደሆነ እውነተኛውን እና የለበሰውን ካባ አውልቀን ለሚመለከታቸው ሰዎች የማሳየት ስራ በእኛ በኢትዮጵያውያን በጣም ሊሰራ የሚገባ ነው። ይሄ በኢትዮጵያ ብቻም ሳይሆን ኢቨን አፍሪካ ውስጥ ያሉ ኢትዮጵያውያን ጭምር ይሄንን በሄዱበት ቦታ ሊነግሩ ይገባል። ሰሩም አልሰሩም እውነቱን ከተረዱት በኋላ ቴድሮስ አዳኖም ከዛ በኋላ የሚኖረውን ስራችንን ደግሞ አጥብቀን እንሰራበት ሁኔታ አለ። ስለዚህ ከእለቱ ድረስ ይሄ በኢንተርኔት ላይ እየቀየ አሸንፈናል የሚለውን የእንትን የሚጨፍሩት ሰዎች የእኛን ተስፋ ለማስቆረጥ ሳይኮሎጂካሊ እኛ ፍራስትሬት አድርገን እየሰራን ያለውን ስራን ለማስቆም የሚጠቀሙበት መንገድ ስለሆነ በዚህ በኩል ወደኋላ የማንል ሌሎች ወንድም እህቶቻችንን በየቦታው እየሰራችሁ ያላችሁ ወደኋላ ማትሉበት ሁኔታ እንዲኖር ነው በጣም እኛ የምንጠይቀው። ከዛ ውጭ ይሄ ግለት ምናልባት እንደው አሁን እንደተባለው ኢትዮጵያ ሁሉ ጊዜም ቢሆን ጠላቶቿ ከውስጥ እንደ አሁን የሚያበቀለው የውስጥ ወራሪ የውስጥ ገዳይ የውስጥ አጥፊ ወያኔ ባሻገር ነጮች በተለይም ደግሞ ኢትዮጵያን በተለያየ መንገድ ዝቅ ብላ እንድትታይ እንድትገዛ የሚፈልጉ ኃይሎች በተለያየ መንገድ አፍሪካን ጨምረው እስከዛሬ ሲበድሉን ኢቭን ለአገዛዙ እድሜ መርዘምም ቢሆን ትልቁ ሚና የተጫወቱት የአገዛዙ ጥንካሬ ሳይሆን የነጮቹ ወይም የዌስተርን ድጋፍ ስለሆነ እኛ ባለንበት ሁኔታ ትግላችን የህዝባችን ተገቢውን ስርዓት አግኝቶ እንደ ማንኛውም ሀገር ቀድሞ እንደነበረንም ኢትዮጵያዊነት ጎልተን የምንታይበትን ሁኔታ ለመፍጠር እነሱ የሚሉትን ሳንሰማ እኛ በራሳችን የምንሄድበት መንገድ አለው። እነሱ አሸንፍን ብለው የሚሉት የስነ ልቦና ስራ ነው እና ያ ከምንም ከውሸት እውነት የራቀ ውሸት መሆኑንና ድምፅ የሚለየው ምርጫው ቀን ከደረሰ በኋላ ብቻ መሆኑንና ኢንተርኔት ላይ የሚሰጡ ድምፆች ምናምን የግለሰቦች እይታ ነው። ወያኔ ደግሞ በከፍተኛ ሁኔታ ያሰለፋቸው ከውጭ ካምፓኒዎች ጀምሮ የሀገራችን ወጣቶችንም ጭምር በሚከፈላቸው 50 እና 10 ሳንቲም እንዲሰሩ እያደረገ ያለበት ሁኔታ አለ። ስለዚህ ቴድሮስ አዳኖም በልጅ ልጆቻችን የሚከፈል በልጅ ልጆቻችን ላይ ያስቀምጦ ነው ለዚህ ምርጫ በደም ላይ ተረማምዶ ወደ ስልጣን ለመምጣት እየሞከረ ያለው። ይህንን በቁጭት እኛ በተለይም ደግሞ የነገ ዝት ሀገር ተስፋ ነው ምክን አገር ለልጆቻችን እናስረክባለን ልጆቻችን ሀገር ይኖራቸው ይገባል ብለን ብናስብ ሰዎች በደም የተጨማለቀ የልጆቻችን የሀገር ሀብት ይዞ በዚህ ስልጣን የሚበቃ ኃይል ከመቃወም ወደኋላ የምንልበት ጊዜና ወቅት የለም። መጨረሻ ላይ አነሳሃለኝ ጥያቄ ምንድን ነው? ቴድሮስ አዳኖም በነጮቹ እና በአቀንቃኝ አፍሪካውያን ዲክታተሮች ምርጫ ወደ ስልጣን ቢመጣ እንኳን እኛ በኖርዌይ የምንገኝ በተለይም በአውሮፓ የምንገኝ ኢትዮጵያውያን ቴድሮስ የስልጣን ዘመኑ ለሱ ገሃነም እንደምትሆን መረዳት መቻል አለበት። ቴድሮስ በሀለቃው በመለስ ዜናዊ በኦስሎ ላይ መጥቶ የገጠመው ማፈርና በሰው ፊት እንዳይወጣ አድርገን ተደብቆ የሄደበትን ሂደት በዓለም ላይ በዞረበት ከተማ ሁሉ በተለይም በኖርዌይ እኛ በስልጣን ዘመኑ እኛም ተከትለን እሱን ከሰው ጋር እንዳይቆም እውነቱን እስከ መጨረሻው ድረስ የምናወጣበት ሁኔታ ስላለ ለእኛ ሽንፈት አይደለም። አሁን እንዲሁም ቴድሮስ ተደብቆ ማንነቱ ሳይገለጽ ወደ ስልጣን ሊመጣ ነበር የፈለገው። ዓለም እንዲያውቀው ሚዲያ ሁሉ ቴድሮስ መሆኑን ቴድሮስ በደም መጨማለቅ እያሳየ ያለበት ሁኔታ መሆኑን እና ቀጥሎም ይሄን የምንሰራ ስለሆነ በእኔ በኩል ሽንፈት አለ ብዬ አላምንም። ሽንፈቱ የእነሱ ነው። ምክንያቱም እውነትን ደብቆ የሀገርን ሀብት ዘርፎ በራስ እውቀት ሳይሆን በሌሎች ጸሐፊነት በሌሎች ተናጋሪነት ቴድሮስ ወንበር ላይ ለመቀጠል መጣሩ እንዲሁም እንደዚህ አይነት መሪ እንደዚህ አይነት ተወካይ አለን ብሎ ለሚያምነው ለወያኔ ደጋፊዎች ሁሉ እፍረት ነው። ማንነቱን ሚዲያ አሳይቶታል። መናገር በማይችልበት ሁኔታ ተጠይቆ መመለስ በማይችልበት ሁኔታ ሀገራችንን ያሳፈረ ለምንም የማይሆን ስንት ምሁራን ያፈራች ሀገር በእንደሱ አይነት መናገር በማይችል ዲዳ ልንወከል መሆኑ ስናጠው እስከ መጨረሻው ሰዓት ድረስ የምንታገለውና ወያኔን ጥለንም ቢሆን እሱ በዛ ቦታ ላይ ወላያን ከወደቀን በኋላ ቢሆን እሱ እረፍት ማያገኝበት ሁኔታ እንዳለ ማወቅ መቻል አለባቸው። ምናልባት አሁን አሸንፈናል ብሎ የሚያስቡ ሰዎች እንኳን ቢኖሩ ወደ ገሃነም እየሄደ ነው። ተደብቆ በኢትዮጵያ ውስጥ በህዝብ ጭንቅላ ላይ እንደኖረው አይደለም። አሁን በዓለም ሚዲያ ፊት ለፊት የሚወጣና በሚዲያ በዓለም ሚዲያ ፊት ለፊት እሱም ገዳይነቱን የምናሳይበትን መድረክ እያገኘ ነው። አሸንፎ መድረክ ላይ ቢመጣም መድረኮች ለእኛ ነው እየተመቻቹ ያሉት፣ ለማጋለጥ ሁኔታዎች እየተመቻቹ ነው ያሉት እና ተስፋ የምንቆርጥበት ወይም ደግሞ ተሸንፈናል የምንልበት ሁኔታ የለም። የበለጠ የምንደራጅበት የበለጠ እነዚህም እነሱና መሰሎችም እናጋለጥበት ሁኔታ ነው ያለው እና ይሄ የወያኔ አስተሳሰብ ነው። ምናልባት እነሱ ጀነት እንድለው ቢሉስ እንዳለን አገኘ ነው ነው ብለን ተመርታናል።
አመሰግናለሁ። እንግዲህ ወደ አቶ ዮሴፍ ለመለስና ምን ያህል ቀን ነው ይሄ ተቃውሞ ሰልፉ የሚቆየው? የጉዞውና መስተንግዶውን በተመለከተ ያሉ መረጃዎች ካሉ እሱን ቢያካፍሉን።
ሰልፉ ያው እንደተባለው በ22 ነው የሚደረገው። ነገር ግን ከ22 በፊት ባሉ ቀናቶች ውስጥ የተለያዩ ፔቲሽኖችን የማስገባትና ደብዳቤዎችን የማስገባት ሂደቶች ይኖራሉ። እንዲሁም በራሪ ወረቀቶችን ዓለም የጤና ድርጅት አካባቢ ለመበተን ለሚገቡ ለሚወጡ ሰዎች ለመስጠትም ታስቧል። ሜቢ ያ ከአድለው የሴኩሪቲ ሁኔታ ከፍቃድ አኳያ የሚወሰን ይሆናል። ግን በቅድ ደረጃ የተያዙ ናቸው። ሌላ ልለው የምችለው ሜቢ እኛን የጠራነውን ሰላማዊ ሰልፍ ለማደናቀፍ ይሆን በእውነት እነሱ ያደርጉታል ይሆን አላውቅም። በ23 ወያኔ እዛው ቦታ ላይ ሰላማዊ ሰልፍ ጠርተዋል። ይህን ያህል ሄደዋል። ሜቢ እንግዲህ ስለ ሰልፍ እርግጠኝነት ያደርጉታል ወይ የሚለውን ለመናገር ይከብደኛል። ግን ደግሞ አሁን የተጠራውን ሰልፍ ከማደናቀፍ ማኳያ ወይ የሳይኮሎጂ ጨዋታ መክተትም ተከታታይ ቀን መሆኑ ውዥንብር ሊፈጥር ይችላል። ያንንም አስበው ሊሆን ይችላል ያደረጉት። ነገር ግን በ22 እኛ የጠራነው ሰልፍ በትክክል ጠንካራ መልእክት ማስተላለፍ ከቻለ ማድረግ ካሰቡ እንኳን አያደርጉትም።
በጣም ጥሩ።
ይህን እንደ ማሳሰብ መረጃም እንትን ለማለት ነው። ለዛም ነው ጠንካራ ሆነን እዛ ሰልፍ ላይ መገኘት በርከት ብለን እዛ ሰልፍ ላይ መገኘት አለብን ብዬ ቅድም ሳሳስብ የነበረው። አንዳንዴ ብዙ ጊዜ እንደዚህ አይነት ውዥንብሮችን መፍጠር እንትን ይላሉ። ምክንያቱም ላዩ ላይ መረጃ ማስታወቂያው ላይ የስዊዘርላንድ ስልክ የለም። ሜቢ ፖስተሩ ኢትዮጵያ ነው መሰለኝ የተሰራው። ትንሽ በስሱ የኢትዮጵያ ስልክ ቁጥር ካያላችሁ ፖስተሩ ላይ። በስዊዘርላንድ ግን ማን ሪስፖንስብል እንደሆነ ለዘራስል የሚያሳይ ምንም አይነት እንትን አላየሁበትም። እኔ ስልክ ቁጥሮች የሚሆኑ መረጃ የሚሰጡ እንትን አላየሁበትም የተጠራው ሰልፍ ላይ።
ማይ በጣም ጥሩ። እንግዲህ ያው በ22 የሚመጡ ሰዎችንም ለማስተናገድ ሁሉንም ነገር ለማድረግ በእናንተ በኩል ዝግጅቱ አለ ማለት ነው? ያው
በእኛ በኩል ሁሉ ዝግጅቱ አለ። ያው እርስ በርስም ኮሚኒኬት ስለምናደርግ ሜቢ ከም ስዊዘርላንድም ትንሽ ሁለት አይነት ቦታ ስለሆነ ያለው ሜቢ ሞር ኦፍ በእንግዳን ከመቀበል የሚሰሰሩት ሪስፖንሲቢሊቲ ወደ ጄኔቭ አካባቢ ነው የተሰሩ ያሉት። ግን ያው በኮኦርዲኔሽን ነው ከአውሮፓ ከተለያየ ሀገር ካሉ አውሮፓውያን ጋር በጋራ በስልክም በባልቶክም እየተነጋገርን በጋራ የምንሰራው እየሰራ ነው ያለ ዝግጅት ነው።
በጣም አመሰግናለሁ። እንግዲህ ኖርዌይ ምን ይመስላል? የመጨረሻውን አስተያየት እንስማና እንለያይ።
በጣም አመሰግናለሁ። እኔ አንድ ማለት የፈለኩት እዚያው ወንድሜ ባነሳው በ23 እነሱ ማዘጋጀት ማስታወቂያው በተወሰነ ደረጃ የማሰራጨት ነገር ታይቷል እና አንድ ለወገኖች ኢትዮጵያውያን መንገድ የሚፈልገው ነገር ወይም ደግሞ እንድንሰራ የሚፈልገው በዛ ላይም ቢሆን ይሄ አገዛዝ ተገዝግዞ ውስጡ ተቦርቡሮ ያለቀለት ነው እና መውደቁ አይቀርም። እዚህ አገር አካባቢ ያሉ ኢትዮጵያውያን እዛች አገር ላይ ኮንዶሚኒየም ጥቃቅን ነገሮች ይዘናል ብለው ተገደው እዛ ሰላማዊ ሰልፍ ላይ እንኳን ቢወጡ እኛ የዚህን አገር ለውጥ እንምሻ ሰዎች ማድረግ ያለብን ነገር ቢኖር በተቻለ መጠን በምንችለው ቴክኖሎጂ ሁሉ እነዚህ ሰዎች ማንነት በቪዲዮ በፎቶግራፍ የታገዘ መረጃ የመሰብሰብ ስራ በሁላችንም ሊሰራ ይገባል። ሁላችንም ኢትዮጵያውያን ይሄን ነገር ልናደርግ ይገባል። ምክንያቱም አገዛዙ መውደቁ አይቀርም። በትንሽ ነገር ብለን በህዝብ ደም ላይ ይሉንታ አተን ወተን የምንሰለፍ ሰዎች ማንነታቸው ለህዝባችንን ወደ ነገ ግልጽ ሆኖ መታየት ያለበትና እኛም በዛ ላይ የምንሰራበት መሆኑን ታውቆ በተለይ የመረጃ ስራ እንደሚሰራ ማወቅ አለባችሁና ምናልባት ካስተው የሚወጡም አሉ። በዛ ላይ ይሄንን አድማጮች ምናልባት በየአካባቢው እንዲሰሩ አውቀው እንዲንቀሳቀሱና ስራው እንደሚሰራ እንዲያውቁ ነው። ከዛ ባሻገር ግን እኛ ስዊዘርላንድ አካባቢ ያሉ ወንድሞች እህቶቻችን እስከዛሬ በነበረው ሰላማዊ ሰልፍ በእንግዳ በመቀበል ኢትዮጵያዊነት ጨዋነትን በማሳየት በጣም ጥሩ ስራ ሰርተው አሳይተውናል። በጣም የምንወዳቸው ናቸው። ስንመጣም ወደ እነሱ የሚያሳፍሩን አይደለምና ይህን አውቀው ሁላችንም ከያለንበት ሀገር ወደ ስዊዘርላንድ ብንሄድ እኔ ባለሙሉ ተስፋ ነኝ በጥሩ መስተንግዶ የምንመለስ መሆኑን። ስለዚህ የስዊዘርላንድ ሰው ይበለን፣ ጥንቶችንም ጥለን ነገ በጋራ ደግሞ በሀገራችን ሆነን ይህንንም ሪቫይዝ አድርገን የምናወራበት ልድልሽ ቀን ብዬ ነው በእኔ በኩል ማጠናቀው።
በጣም አመሰግናለሁ ሁለታችሁም እንግዶች፣ እግዚአብሔር ይስጥልኝ። እሺ ምትጨምረዋለ ዮሴፍ?
ሜቢ እንደ ማጠቃለያ ቅድም ያልኩት ልድገመው፣ በስዊድን እና በኖርዌይ የምትኖሩ ኢትዮጵያውያን በተቻላችሁ አቅም ለየሀገራችሁ ተወካዮች ለውጭ ጉዳይ ሚኒስቴር ቢሮዎቹም እንዲሁም ለጤና የሚመለከተው ድምፁን ይሰጣል ብላችሁ ለምታስቡት ባለስልጣን ለመድረስ እና ሀሳባቸውን እንዲቀይሩ እንድታደርጉ አደራ አላለው። በአካልም ይሁን በደብዳቤም እነዚህን ተወካዮች ደርሳችሁ ያለውን ሁኔታ ለማስረዳት እና ቴድሮስን ለመምረጥ አስበው ከሆነ የተሳሳተ ምርጫ እንደሆነ የምትገልጹላቸው አደራ ላለው። ሰላም። እንዲሁም ያው በእለቱ በርከት ትሆናችሁ ትገኛላችሁ ብዬ ተስፋ አደርጋለሁ። አመሰግናለሁ።
አመሰግናለሁ ሁለታችሁንም። እንግዲህ በዚህ በስዊድን ያሉ አስተባባሪዎችም እንቅስቃሴ ላይ መሆናቸውን አውቃለሁ። እንግዲህ አሁንም በቀሩት ቀናቶች የተሻሉ ነገሮች እንደሚሰሩ ተስፋ አደርጋለሁ። ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የተሳካ ጊዜና ሁኔታ እንደሚኖርም ተስፋ አደርጋለሁ። እስከዛው እንግዲህ በሰላም ያገናኘን።
ማጥሮች ዛሬ እንደተለመደው የሁድ ጨዋታ ፕሮግራም ይዘንላችሁ ቀርበናል። በዛሬው የሁድ ጨዋታ ፕሮግራም ጉባኤው የተሰኘውን የበውቀት ስዩም በራሪ ቅጠሎች ከተሰኘ መጽሐፍ ላይ የተወሰደ ትረካ ይዘንላችሁ ቀርባለን። ከፕሮግራሞቻችን ጋር አብራችሁን ቆዩ። ሳፈንት እየተፈራረቁ በነገሱበት ዘመን ንጉስ አሊ ጋዝም የድርሻቸውን ገዙ። በዘመናቸው ብዙ እኩይና ሰናይ ክስተቶች ታዩ። እኔ ትሁት ጻሐፊ ትዛዛቸው ከሰማሁትና ካየሁት መካከል የመረጥኩትን ተረኩ። በዚያ ዘመንም ሀገራችን በድርቅ ተመታች። የሰማይ ግት ነጠፈ። መሬት ፍሬ ነፈገች። ህይወት ያለ ፍሬ ያለ ቅጠል ቆመች። አልጋዎቿ ቃሬዛ ሆኑ። ግርማዊ ጃን ሆይ መፍቴ ፍለጋ ሊቃውንትን በአዋጅ ጠርተው በየለቱ ጉባኤ ያደርጉ ጀመር። በዘመኑም ሰዎችን የሚያሳስባቸው ጉባኤና ቀብር ሆነ። ከለታት በአንዱ ቀን የተመረጡ ሊቃውንት የንጉሱን አዳራሽ ሞልተውት ነበር። ከግርማዊ ጃን ሆይ የፀሐይ ሽራፊ በመሰለ ዙፋናቸው ላይ ተቀምጠው ተደምጦ በማይጠገብ ድምጻቸው ይናገሩ ጀመር። ወገኖቼ ሊቃውንትና ጠቢባን፣ እንደምታዩት በሀገራችን በየጊዜው አስፈሪ መዓት እየተላከብን ነው። የዚህ ምክንያት ምንድን ነው? ረሃብ እንዳይመለስ አድርገን ለማባረር በምን አቋን መስራት አለብን? የህይወትና የህልውና ጉዳይ ነው። እስካሁን 12 ጊዜ ተሰብስበናል። 12 ጊዜ ሊቃውንት፣ ዛሬ ግን ጉዳዩን ልባት ማግኘት አለበት። ይህን ጥያቄ ሳንመልስ ከዚህ አዳራሽ ንቅንቅ ማለት አንችልም። ሊቃውንት ናችሁ፣ መላችሁን ወዲህ በሉ። ጸጥታ የእያንዳንዱን አንደበት ሸበበው። በሉ ሊቃውንት፣ የምን መለጎም ነው? ከማለታቸው ከፊት ከተኮለኮሉ አንዱ ተነሳ። ወገቡን ቆልምሞ እጅ ነስቶ ሲያበቃ ጃን ወይ እኔ ብሎ ሊቀጥል ሲል ድምጡ በፍርሃት ደከመበት። ጃን ወይም ለማበረታታት ራሳቸውን ሲወዘውዙለት እህ ብሎ ጉሮሮውን አብድቶ ገባበት። እሺ እንግዲህ እኔ ነጋድራሴትም ጌታ ነው ስሜ። የእናቴና እናቴ ዘመዶች መሸሻ ብለው ይጠሩኛል። ወላጅ አባቴ ዋልድባ ተመግባቱ በፊት የፍጻሜ መንግስት ተክለ ጊዮርጊስ አማካሪ ነበር። የእሱ ታናሽ ወንድም ደግሞ
የሊቃውንቱ ዝምታ ወደ ጉርምርምታ ተቀተለወጠ።
እንግዲህ ስለ ራሴ እኔ አልታልኩ፣ ወደ ዋናው ሐሳብ እገባለሁ። እንግዲህ ከዚህ ቀደም በእርሶና በአባቶቻችን ፍቃድ ለንግድ በተለያዩ አገሮች ተመላልሻለሁ። ለመሆኑ የት ሄደሃል የሚለኝም ታለ። የሄድሁበት አገሮች የሚከተሉት ናቸው። ከአምስት ዓመት በፊት ሰማይን የሚታከኩ ዓለምን የማረኩ ፒራሚዶች ባሉበት ግብጽ ነበርሁ። ከዚያም አስከትዬ የነውጠኛውን እስክንድር አገር በሆነችው መቄዶንያ ከራርሜ ወደ ፋርስ ተሻገርኩ። ተፋርስ ነቢያተ ነቢያት ማነህ ነጋድራስ? አሉ ጃን ሆይ ትግስታቸው አልቆ። ነጋድራስ ነው ያልከኝ? አዎ ነጋድራስ። እኛ እዚህ ወርቅ ጊዜያችንን ቆጥበን የምንሰበሰበው ያንተ ንብረት ታሪክ ለማድመጥ አይደለም። እኛ ያስጨነቀን ጉዳይ ረሃብ ነው።
በረሃብ ጉዳይ ላይ መልአክ አለ መልአን ወዲበል አለበለዚያ ላውን ይቀርብያለሁ ወደ ጥግ ተመለስ
ጃን ወይ
አለ ነጋድራስ ይወረዛ ግንባሩን አይበልቡ እየነፈገ እንግዲህ መንገዴን ስቼ ንግግሬን እንደ ባልቴት አርዝሜን ተሆነ በእውነት ግጻት የሚገባኝ ግምሰው ነኝ በእውነቱ እኛን ትልልቅ አገሮች መጥቀስ የለከንቱ ዳፍየ ብያል ነበር ዘላንነት ተጣፋንታችን እንጂ ክብር እንዳልሆነ አውቃለሁ የንዘል ጉዳይን ረስቼ ሳይሆን በእኛኝ ሀገሮች በነበርኩበት ጊዜ ቀሰምኩትን ጥበብ ለማካፈል አስቤ ነው በጃንዌይ ፊት ላይ ወገግታ ታየ እንዲያ አትለኝም አሉ በደስታ በተካኘትም እንዲህ አለ ሊቅ ነው በመብራት ስንፈልግ የቆየት በልስቲ የምታውቀውን ንገረት ጃንዌይ ሺህ ዓመት ይንገሱ እንደገና ታጥፎ እጅ ነሳ እንግዲያ አስቀድሜ ወንዞቻችን ስለምን አገር አቋርጠው እንደሚነጉዱ እገልጣለሁ ለጥቄ እንዴት አድርገን አናሳ ወንዞችን መገደብ እንደምንችል አብራራለሁ ያንን አንድ ባንድ ታፍረደው በኋላ መስኖ በምን አኳ እንደምናበጅና መንዋናቸዋል አሉ ጃንዌይ መርጌታ ስነ ኢየሱስ ምንድር ነው ነገሩ ቅር ያለ ተመስላል በገፈጅ የሚያክል አዳፋ ጥምጥም አናታቸው ላይ የደፉት መርጌታ ስነ ኢየሱስ ብድግ ብለው እጅ ነሱ ከዚያም ጣዝማ ያበጀች ሽንቁር በመሰለው አንድ አይናቸው ጃንዌይ ሽቅብ እየተመለከቱ
እኔ እንኳን ቅር ያለኝ የነጋድራስ ነኝ ባየ ቋንቋ አጠቃቀም ነው
ከማለታቸው እንዴት ጃንዌይ ተቀበሏቸው
እንዴት ማለት ጥሩ ነው ሊቆ አባታችን ጃንዌይ አሉ መርጌታ ወንድም የነጋድራስ አውቆ ይሁን በደፍረት ይሁን ሳያውቅ በስተት እንጃ የታፈረውን የተከበረውን ቋንቋችንን ሲዘነጣጥለው ባይ እንባ የመጣ ወደ ባሰኝ ቁጭት ልቤን መዘመዘው አላስችላለኝ እንደ ማልቀስ ቃጣኝ በመጀመሪያ ጅረት ማለት ሲገባው አናሳ ወንዝ አለ ዘማል ነው እሱ ግን ይህን ሳርም ሌላ ገደፈ ቀጥዬ ማለት ሲገባው ለጥቄ ብሎ ተናገረ መች በዚያ አብቅቶ መስኖ ለመጥለፍል ብሎ መስኖ ማበጀት ብሎ አረፈ እንግዲህ ይህንን ዝም ብሎ ማለፍ እንደምን ይቻላል ግራ ቀኙን ባይናቸው ገመገሙት ዝምታውን አበጀህ ብለው ተረጎሙት ጃንዌይ አሳምረው እንደሚያውቁት የህዝብ አንድነት መሰረት ቋንቋ ነው የሰናወር ስልጣኔ የፈራረሰው በቋንቋ ቅየጣ ምክንያት ነው የቋንቋ ቅየጣ አስዋሰውን ባልባሌ ሁኔታ ከመጠቀም የሚመጣ አይደለምን መቼም የቋንቋ ሊቅ ለመሆን የግድ ሰዋሰው ጥበብ መማር አለብን እያልኩ አይደለም አስተዋይ አድማጭ ለሆነ ቢያንስ የጃንዌይ ንግግር ለሁለት ሰዓት ያድማድመጥ የተባ አንደበተኛ አረግም ወይ ሊቃውንት እስቲ ይሁንልህ በሚል ምልክት ሊቃውንቱ ራሳቸውን ወዘወዙ ስለዚህ እንደኔ የቋንቋ ችግር አለብን ይህንን የቋንቋ ችግር ታልፈታን እንደ ሰባ አባቢሎን እንደምንፈታ ትረትር ያለው አሉና ጃንዌይ ራሳቸውን እናጡ ማን ነጋድራስ ነኝ ያልከኝ አው ነጋድራስ ተቀመጥ እስቲ ለካ ነጋድራስ ይህንን ሁሉ በትር የተቀበለው በቁም ነበር እስቲ መርጌታም ይቀመጡ ለነገሩን የበቋንቋችን ውስጥ ያለውን ጉድለት ጉዳይ ሲከነክነኝ የቆየ መርጌታ እንዳሉት የቋንቋ ችግር ጊዜ የምንሰጠው አይደለም የቋንቋችን ችግርን ተየት የመነጨ ነው በምንስ አኳል ሊታረም ይችላል ሊቃውንት በሞሉባት ሀገር ይህንን ሳንመልስ ተዚህ አዳራሽ ብንወጣ የሚያፍረው መከረኛው ህዝባችን ነው በሉ ሊቃውንት መርጌታ ተርፎል ጀምር መስል ጥሩ እንግዲህ
አሉ መርጌታ በርግጥ በዚህ ጉዳይ ላይ በደንብ ባውጠነጥን ብዙ በተናገሩ ይሁን እንጂ አሁንም ቢሆን የቋንቋ ችግር የምንፈታው እንደ ተክላ አልፋ ያሉ የሷሰው መምህራንን ከፍልሰት سنታደግ ነው ባይ ነኝ። ተክላ አልፋ ምን ሆነ? አይጫን ወይ ከሚያስተምርበት ደብር አሳደዱት እኮ ተክላ አልፋን እንዴት ያለው ልጅ ያን ወይ እኮ ለምን ምን አውቃለሁ ያን ወይ ምክንያቱማ ዝምታ ነው ነው አርጃን ወይ በገባው ሰው ቋንቋ ለነገሩ ሲሪቃውንትን የፍልሰት ወሬ አንድም ሁለት ጊዜ መስማቴን እኔም አልሸሽግም ጉዳዩ እንዲህ ስር የሰደደ መሆኑ ግን አሁን የተገለጠልኝ መቼም የጅሎች ሁሉ በኩር ታልሆነ በቀር በነግ አቆዩአለሁ ብሎ አላስ አላስም ሊቃውንቶች የሚፈልሱበት ምክንያት ምንድነው? ማን ነው የሚያፈልሳቸውስ? ነገሩን ተስር መሰረቱ ለማድረግ ምን ማድረግ ይገባናል? መልሶልኝ እንጂ ሊቃውንት ያነው አሉ መሪጌታ በእኛ ሀገር ጠቢብ መሆን ማለት አብሪትል መሆን ማለት ነው። አብሪትል ከሌሎች ትሎች የሚለየው ገላው እንደፍም ማብራቱ ነው። ታዲያ ብላቴናዎች በጨለማ ሲያበራ ሲያዩት በገዛ ብርሃኑ ተመርተው ይመጡና ተጨፈልቁታል። ለጠላቶቹ መንገድ ከማሳየት አልፎ የገዛ ብርሃኑ ለምንም አይጠቅመው። ተክላ አልፋ የተባረረው ነዋየ ቅድሳትን መዝብሮ ነው ጃንዌይ አለ አንድ ከግራ ጥግት ወሩር የመጣ ሻካራ ድምጽ። ምን ጃንዌይ ገነፈሉ። ጃንዌይ በደካማ ስጋይና በጠልጣላው ነፍስ የመላለው ተክላ አልፋ የሳር ውስጥ ጠባብ ነው። የስነ ፍጥረትን መጻፍ ሸሽጎ ሊወጣ ሲለቆ ነው ለቀም ያረግ ነው እኮ ተክላ አልፋ ማን ያምናል ጃንዌይ? ከና ያው ሞተልሽ አሉ ጃንዌይ ተስፋ በቁረጥ በቃኝው ድምጽ። አልቀን አልበሉኛ እንግዲህ ነው አይቅድሳቱ ተዘርፈው ቆጡ ምን ቀረ እኛ አሳለን ወይ ህሉናችን እኮ ነው የመዘበሩት። እኛ አስተንግዲ ማን ተብለን እንጠራ ነው? በምን በኩል ኢትዮጵያውያንን እንበል? ጎበዝ እዚህ ላይ ማዋዛ የለም። ተቀመጥ መሪጌታ በሉ ሊቃውንት የነን ጉዳይ መልሱልኝ። የነን ሳንፈታ ብንወጣ ያባቶቻችን አጽም እሾህ ወጋናል። በሉ እንጂ ምሁራን እዚህ ላይ ኩሊቶች ሊቃውንት አዛጉ አንጎላጁ ይሄ ነው ይሄኔ ነው ኳላ ከተቀመጡ ታረጋ ሊቃውንቶች መካከል አንደኛው የተነሱት እንግሊክ እድሜም ጠባብም የጠገቡ እንደሆነ ስለተመሰከረላቸው ሲነሱ አይን ሁሉ ወደ እሳቸው መጣ። ግርማዊነት ወፍቃድ ወኮነ ብናገር ቀጥሉ አሉ ጃንዌይ። የተከበሩ ጃንዌይ አሉ ያቡየ ገብርኤል የመሰለ ረጅም ጢማቸውን እየላጉ አያሌ ሀገራትን በሀገሬ ላይ የተፈራርቀው ሲነግሱ አይቻለሁ። በዚህ ፍኝ በማትሞላ አድሜ ብዙዎችን አማካሪ የሞነ ድልም አጋጥሞኛል። እኔ እንደታዘብኩት ከድርቅና ከሸነፈር በላይ ይችን ሀገር ያደቀቃት ጉባኤ ነው። ጉባኤ ምን አተረፈልን? ተሰብስበን እንወጣለን ወጥተን እንበተናለን። ስለዚህ ከሁሉ አስቀድሞ የዚህ ነገር ቢታይ ደግ ነው ባይ ነኝ። ጃንዌይ ለጊዜው ምንም አላሉ። አርማማቸው ግን ጊዜ አልፈጀ። አይ ጉድ አሉ መዳፋቸውን ጀናቸው ላይ እየተበተቡ። እንዴ ለክለካችንን ነገሩን እንጂ ለነገሩስ አገሩ በጠይብ እንደማይታማውቃለሁ። ግና በእድሜ አልተፈተነ ጥበብ የገደል ማሚቱ ነው። ለነገሩማ ብዙዎች ሲናገሩ ቆይተዋል። እንዲህ የነፍር አይነት አደዱ በስልክ ግን ተሰውሮብን የነበረው ጥበብ ገላለጡት። ልክ ነው። ትልቁ የኛ ራስ ምታት ጉባኤ ነው። ጉባኤያችን ለምን ፍሬ አጣ? እንዴት ፍሬ ኑረው? ይሄንን ነው መነጋገር። ይህንን ተነጋግረን ታልፈታን ከዚህ ጉባኤ ንቅንቅ አንልም። ነቃ በሉ እንጂ ሊቃውንት። ተፈጸመ ዝንቱ መጽሐፍ፣ ጉባኤው ግን ቀጠለ። ታላቁ በእውቀቱ ስዩም በራሪ ቅጠሎች።
አድማጮቻችን ፕሮግራማችን እንደቀጠለ ነው። ጥቂት ደቂቃዎች ይቀራሉ። ማስተዋወሰን ማስተዋቂያዎችና መልእክቶችን ወደ እናንተ እናደርሳለን። ማስተዋቂያ በኢትዮጵያ ስፖርትና ባህል ፌዴሬሽን ከስዊድን በአመት አንድ ጊዜ በመላው አውሮፓ የሚከበረው የስፖርት ፌስቲቫል ዘንድሮ በጣሊያን ሮማ ሊካሄድ ጥቂት ሳምንታት ቀርተውታል። አምባሳው የኢትዮ ስዊድን ቡድናችን ልክ እንደምና ሁሉ ዘንድሮም የዋንጫ ባለቤት ሊያደርግልና በአውሮፓ ደረጃ ስማችንን በስኬት ከፍ ብሎ እንዲጠራ ቅድመ ዝግጅቱን አጠናቋል። እኛም በስዊድን የምንገኝ ኢትዮጵያውያን ደግሞ እነዚህን ተጫዋቾችና የዶካን ቡድኑን ለማበረታታትና መረቀን ለመሸኘት ልዩ ፕሮግራም አዘጋጅተናል። ቦታ የኢትዮጵያን ኮሚኒቲ ቮርበሪ ቮርበሪስ ፕላን 58 ቀን ሜይ 27 ቅዳሜ ሰዓት 13 ሰዓት ጀምሮ። በዝግጅቱ ላይ በልዩ የአገር ባህል የተዘጋጁ ምግብና መጠጥ ተዘጋጅተው ይጠብቋቸዋል። የመዝነኛ ፕሮግራሙም ታዋቂው ዲጄ ኬቢ ይመራዋል። ይምጡና የማይረሳ ጊዜን ያሳልፉ። ኢትዮጵያ ስፖርት ፌዴሬሽን በስዊድን።
I'm
ማስተዋቂያ ከስዊድን ስቶክሆልም ደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የከበረ መንፈሳዊ ሰላምታችንን እያቀረብን በየዓመቱ በተለያዩ የአውሮፓ ሀገራት በተራ የሚዘጋጀውን የአውሮፓ መንፈሳዊ ጉባኤ በስቶክሆልም የሚገኘው የደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተ ክርስቲያን የዚህን ዓመት ጉባኤ ለማዘጋጀት ኃላፊነቱን መረከቡን ስንገልጽ በታላቅ ደስታ ነው። ስለሆነም በ2009 ዓመተ ምህረት የሚደረገው 20ኛው የአውሮፓ መንፈሳዊ የስብከተ ወንጌል ጉባኤ ከሐምሌ 7 እስከ ሐምሌ 9 2009 ዓመተ ምህረት ወይም ከጁላይ 14 እስከ ጁላይ 16 2017 ለማድረግ የተወሰነ ሲሆን ዝግጅቱንም በመጀመር በከፍተኛ እንቅስቃሴ ላይ ይገኛል። ስለዚህ ከላይ በተገለጹት ቀናት ምእመናን የረፍት ጊዜያቸውን በማመቻቸት በከፍተኛ ናፍቆትና ጉጉት በመንጠብቀው ጉባኤ ላይ እንድትገኙ በአክብሮት እየጠየቅን ወደፊትም ጉባኤውን በተመለከተ ያሉትን ሁኔታዎች እንደየቀደም ተከተላቸው የምናሳውቅ መሆናችንን እንገልጻለን። ከመንፈሳዊ ሰላምታ ጋር የስቶክሆልም ደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት። አድማጮቻችን እንግዲህ የዛሬ ፕሮግራማችን ወደ መጣናቀቁ ደርሷል። ምንን ወልድ ከመሰናበታችን በፊት
እንግዲህ አድማጮቻችን ያው ይቅድም እንዳነሳ ነው የዜና አረፍት ነበር ያቶ
ፍቃደ ሸዋቀና ጉዳይ ዘርዘር አርግና ለምለን አስበን ነበር። ያው ፕሮግራም ሰዓት
አልበቃም አላቀረብነው ፕሮግራም አለ። ያው ለሞት ለቤተሰቦቻቸው መጽናናት እንዲስጥ ይያልን እኛም በኢትዮጵያ ድምጽ ሬዲዮ በጣም ማዘናችንን እንገልጻለን።
አዎ ከዚህም በዚህ ወር አቶ አሰፋ ጫቦም እንዲሁ ተለቀ ኢትዮጵያ ሰው ነበር ውሳቸውም አርፏል። አሁን ደግሞ በመቀጠል አቶ ፍቃደ ሸዋቀና አርፏል። በእውነት ለኢትዮጵያ ሕዝብ ተለቀ ሀዘን ነው።
ተለቀ አንጋፋ ኢትዮጵያውያን ባለፉት ጊዜያቶች በተከታታይ የራፍታቸው ሁኔታ ያሳስባል። በተለይ ለኢትዮጵያ ሲጮሁ ሲከራከሩ ለረጅም አመት ኖረው የሚፈልጉትን ያለሙትን ነገር ሳይያዩ ማሞት ትንሽ በጣም ከባድ ነው። እንግዲህ ምን ይደረጋል ግን በጣም አስቸጋሪ ነው። ቢሆንም ግን ተስፋ አይቆረጥም ማለት ነው።
መጽናናት ለበጀ ቤተሰባቸውና ኢትዮጵያ ሕዝብ እንላለን።
በትክክል እንላለን። ሌላ ቅድም አድማጮች ደውለው የነገሩን ነገር ነበር። አንዳንድ ነገሮች ተንስተዋል። ለምሳሌ በዚህ በስቶክሆልም የሚገኘው የኢትዮጵያ ኤምባሲ ስራ አገልግሎት ሊሰጠን አልቻለም፣ ተደጋጋሚ ብንደውል በአካል ብንሄድ አናስገባም ብለው አሉንና ምንድነው መታወቁት ነገር ካለ ብለዋል። በእኛ በኩል ብዙም የምንለው ነገር የለም። በዚህ በኩል ግን እንደሰማነውና አድማጮች እንዳደረሱን መረጃ ከሆነ ኤምባሲው ወደ ውስጥ ከዚህ ቀደም ማንንም ባለ ጉዳይ ሄዶ የትኛውም ጉዳይ አገልግሎቱ እንደሚፈጸምለት ይገለጽ ነበር። ይሁንና አሁን ከቅርብ ጊዜ ወዲህ ወደ ውስጥ መግባት አትችሉም፣ ሁሉንም ነገር በኢንተርኔት በስልክ እና በአስፈላጊው መንገድ ብቻ ነው ጨርስ የምትችሉት። ሁሉንም ሌላ ጉዳይ ያላቸው ሰዎች እንዲሁ መግባት አይችሉም ከኤምባሲው ሰራተኞች በስተቀር የሚል ነገር አድርገዋል። እንግዲህ ምናልባትም እንደ እንትነት የተጠቀሰው የኤምባሲ ወረራዎችን ለመከላከል የሚል ነገር ነው የተነሳው። እንግዲህ ምን ያህል ያስኬዳል የሚለውን አብረውን የምናየው ይሆናል።
አሁን እንግዲህ ያው ከቀድሞ ከተደረገባቸው ነገር አንጻር ግን እንደዛ ተብሎ ደንበኞቻቸውን ማግሏላት ወይ ደግሞ ማህበረሰቡን
ግዴታቸው
ኮሚኒቲ ማን ነው እንደተቀመጡበት ኤምባሲ የወያኔ ኤምባሲ
በነጻ አይደለም የሚያገለግሉት።
አዎና ያው ሰውን ማገልገል አለባቸው ብለን እናስባለን።
አዎ በመሰረቱ የኢትዮጵያ ኤምባሲ ለህብረተሰቡ ይሄናል ቁጥር ያለው አገልግሎት እየሰጠም አልነበረም። ምክንያቱም ለገዢው ፓርቲ ቀረቤታ ላላቸው ወገኖች ብቻ ነበር በፊትም እዚህ ሀገር እየሰራ የነበረው። ይህንኑ ደግሞ አሁን በተግባር እያሳየ ያለበት ሁኔታ ነው ያለው።
እንግዲህ ይሄንን ጉዳይ አጣርተን ወይም ሌሎች ተጨማሪ መረጃዎች ካሉን ምን መለስበት ነው የሚሆነው። እንግዲህ አድማጮች የዛሬ ፕሮግራማችን በዚሁ ተጠናቋል። እስከ ሳምንት መልካም ሳምንት ተላለፈ።
ሴት